አካዳሚስ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱኮል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
ማገር እኮ ይሰደዳል ተማጣቁት ካልሆነ በስተቀር። አሜሪካ እኮ 6.2 ሚሊዮን ዜጋ ውጭ አላት ተሰደው የሚኖር የተሻለ ኑሮ ኖሯል ብሎ።
Talam left her home in Ethiopia to work as a housemaid in Lebanon in order to
ተናስተልኝ በድጋሚ ውድ አድማጮቻችን፣ እንግዲህ የኢትዮጵያ ድምጽ ሬዲዮ ሳምንታዊ የሁድ ፕሮግራሙን ጀምሯል። አሁን የሰማችሁት ቃል የማን ድምጽ ነው? ዶክተር
ቴድሮስ አድሃኖም
የውጭ ጉዳይ ሚኒስቴር ናቸው። አዎ፣ የእሳቸውን ድምጽ ነው እንግዲህ እንደሰማችሁት። በክርክር ላይ ከተቃዋሚዎች ጋር በሚባለው የወያኔ ክርክር ላይ ያቀረቡት ነጥብ ነበረ። ስደት በእኛ ብቻ አይደለም ብለው ሊያስረዱን ሊያሳምኑ ነው ኢትዮጵያን ህዝብ። አሜሪካም የተሻለ ኑሮ ለመኖር የተሰደደ 6.5 ሚሊዮን ህዝብ አላት በዓለም የተሰደደ ይሉናል። እንግዲህ የሚያሳዝነው ሰዎች እብሪት ጭንቅላታቸው ሲወጣና ማናልብኝ የሚቃወመኝ የለም የፈለኩትን ማለት ይችላል የፈለኩትን ውሸት መዋሸት ይችላል ማለት ሲችል እብሪት ሲይዘው የሚናገረውን ማያቅም ፈጣሪም ነኝ ወደ ማለቱ ይደርሳል። አሜሪካን 6.5 ሚሊዮን ስደተኛ የተሻለ ኑሮ ለመኖር የተሰደደ ስደተኛ አላት ብለው ይላሉ። የሚቃወማቸው የለም። ጋዜጠኛ እንዴት እንደዚህ ይላሉ ብሎ በማግስቱም ሆነ ወዲያው በጋዜጣም በምንም ይጽፍባቸው የለም። ስደተኛ ትርጉሙንም አላወቁትም እኚህ ሰውዬ። እሳቸው የታያቸው ብቻ የኢትዮጵያ ስደተኞች በባህር በምን እየሞቱ ስለሆነ የሚለውን እንትን ለማስተባበል እንዴ ስደት እኮ በእኛ ብቻ አይደለም አሜሪካኖችም ይሰደዳሉ ነው የሚሉት።
ስደቱን አይነት ግን አልገለጸም።
አሎ አሜሪካ ስደተኛ የላትም። የአሜሪካ ስደተኛ በቪየትናም ጦርነት ጊዜ 1-2-3 የሚባሉ ያውም እንደነሱ ይድኑ ያለ ሀገሮች የሚቀበሏቸው ጦርነት አልሄድም ብለው የከዱ ወይንም ደግሞ ወደ ቪየትናም ላለመሄድ የሚፈልጉ ጥቂት ወታደሮች ነበሩ። ለኑሮ እንድሳቸው እንደሚሉት ግን የተሻለ ኑሮ ለመኖር በባህር የምንደምባል የቦርደር ዘብ ወታደር ያሳደደው ፓስፖርቱን እየደበቀ የሚገባ የአሜሪካ የተሻለ ኑሮ ለመኖር የሚኖር ስደተኛ የሚሄድ ስደተኛ እንኳን 6.5 ሚሊዮን 10ም አይኖርም። አልፈልግም አሜሪካ መኖር ብሎ ሌላ ሀገር በስደት ሳይሆን ሌላ ሀገር በስራው በምን ተቀጥሮ እኚህ ሰው እየቆጠሩት እና ማን አንዱ ጓደኛው እንዳለኝ አምባሳደሮቹን ሁሉ እየቆጠሩ 6.5 ሚሊዮን አድርሳቸው። ብቻ ግን የሚያሳዝነው ምንድነው እኛ ሀገር ኢትዮጵያ ውስጥ ባለስልጣናት ምን ያህል ለህዝብ እንትን እንደለላቸው
ደንታ እንደለላቸው
የፈለጉትን ውሸት መናገር እንደሚችሉ እንጂ ነው የሚያሳየው እንጂ እውነት ህግ ያለበት የዲሞክራሲ ሀገር ሰዎች እንዴት ትክክል አይደለም ትክክል ያልሆነውን ትክክል አይደለም ማለት የሚችሉበት ቢሆን ኖሮ እንዲህ አይነቱን አሳፋሪ ያውም የውጭ ጉዳይ ሚኒስቴር ሆኖ ሰውየው አሳፋሪ ቃል በሚዲያ ላይ ወጥተው እንደ መከራከሪያ ነጥብ
አይነሱትም
ነበር።
ምናልባት እንግዲህ ፖለቲካቸውን ለመሸፈን የነሱን የፖለቲካ
ምናልባት አይደለም ይሄ በቃ የነሱን እንትን የነሱን ውሸት ማን ነው የነሱን ስህተት ለመሸፈን ሲሉ
ሁሉም ነገር
የማይሆነውን ነገር ይሄ ምንድነው ፖለቲከኞች የሚናገሩት አለ የማኪያቬሊዝም። ማኪያቬሊ በ18ኛው ክፍለ ዘመን የነበረ ፈላስፋ ነው። ምንድነው የማኪያቬሊ ለንጉሱ ፕሪንስ የሚባል ነበር ጣሊያን ትንንሽ ነበር ጊዜ የዓላማህን ግቡ ለመምጣት
ማንኛውንም
ነገር ተጠቀም ለማካቢያሊዝም ይሉታል ማኪ አዲሶቹ ማካቢያሊቶች ማካቢያሊስቶች ናቸው በጣም ያሳዝናል ግን ይሄ ነው አሁን ስዊድን ውስጥ ጠቅላይ ሚኒስቴሩ እንኳን አንድ ሚኒስቴር ጠቅላይ ሚኒስቴሩ ራሱ ትንሽ ነገር ስተት ቢናገር በማግስቱ መግቢያ እስኪጠፋው ድረስ ነበር የሚያሳሉት ጋዜጠኛው ሬዲዮኑ ምኑ ግንኛ ጋር እንዲህ ብለው በአደባባይ ይሄን የሚያክል ትልቅ ስተት ተናግረው አሸነፈን ይላሉ ነገ በመርጨ
የሚዲያው አፈናም ስላል እንግዲህ
ያሳዝናል 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 ሌላው ትንሽ ሰሞኑን የታዘብኩትና በጣም በጣም ያሳዘነኝ ከልብን የሚያሳዝነው ማንኛውም ኢትዮጵያዊ ሊያዘን ይገባዋል ያንን ቢያይ በእንትን ላይ ያየሁት ነው ከ28 አመታቸው ነው ስልጣን ላይ ካሉ ከመጡ 24 አመት በኋላ ህዝቡን አዲስ አበባ ስቴዲየም ሰብስበው ቲያትር ያሳዩታል የሚያሳዩት ቲያትር ምንድነው የወያኔ የትግራይ ነጻ አውጪ ድርጅት ወታደሮች ሴቶቹ መሳሪያ ይዘው የኢትዮጵያን ወታደር ሲያንበረክኩት ከ4 አመት እንዲያርገን ነው የመጣ ነው ስልጣን
ህፃናት ወጣቶች ናቸው እነዛ ያንንም የሚሰሩት ነው
በጣም የሚያሳዝነው ከ4 አመት በኋላ
ለትውልዱ የሚያሳዩት ነገር ራሱ
መታረክ ሲገባን ህዝብ አብሮ መኖር አለበት ሲባል አሁንም እንዴት አንባገነን እንደሆኑና በዚህ ምረጥን ይያሉ ሲያስፈራሩት ማየቱ ይዘገነናል ለነሱም ሪሊ እንትን ካላቸው አእምሮ ካላቸው ምን እየሰራነን ይሄኛ ህዝብ አይደለም ወይ እድሜ ልኩን ያዋረድ ነው እንዲህ ነው ምን ቀጠቀጠህ ይላል ነው ልንኖር ነው ወይ ብለው መጠየቅ ነበረባቸው ጭንቅላታቸው የሚያስብ ቢሆን ኖሮ እኔ ግን ጭንቅላታቸው
እንደናለው ስታየው ያደርግም የነበረው ፖለቲካንት ልክ ኢትዮጵያ በሌላ ኃይል ቀኝ ተገስታ እንደኖረች እንጂ ከወንድሞቻቸው ጋር ያ ከወንድሞቻቸው ጋር ያደረጉ ጦርነት ነው ወንድም ሁለት ወንድማማቾች መካከል ያደረገ ጦርነት ነው
የሚያሳዝነው ይሄ ነው የሚያሳዝነው እነዛ ኢትዮጵያኖች ናቸው ደሞ ወታደሮች ነው ፕሮፌሽናል ወታደሮች ናቸው የተባሉትም አገር ጠብቅ ተብለው ነው
ሁለት የፖለቲካ
በጣም
ያሳዝነት የሚኖሩ ወንድማማቾች ናቸው
በጣም ያሳፍር ነው በዚህ ላይ ዲሞክራሲ እናሰፍናለን የሚል መንግስት እንዴት ኃይልን ተጠቅሞ መጥቼ እንዲገዝቼ ነበር እንዳትረሳ ነው አሁን ነገር እንደ አሁንም እንደዚህ ነኝ ለማለት ነው
አርፈካል ተቀመጥ
በጣም ያሳፍር ነው ሊያፍሩበት ይገባል ሌላ ሰሞኑን እንግዲህ የሚወራው የዚህ የጠቅላይ ሚኒስትር ማን ነው
ኃይለ ማርያም
የሳቸው የአልጃዚራ ንግግር ነው እውነት ለመናገር ሰውየው ምንድነው አንዳንድ ሰዎች ይሉኝታ ያላቸው ሰዎች ይሉኝታ ካለብሽ እውነቱ ሲመጣብሽ ምትናገሪው ይጣፋብሻል ወይ ትደናገሪ ያለሽ ወይም አምስ ይቅርታት ያለሽ ግን አይኔ የበሉ መሆናቸው ነው የታዘብኩት ትናንትና በዚህ በኢንተርቪዋቸው ላይ ነው ምን አሉ የናንተን የዲሞክራሲ ጉድለት የተባበሩት መንግስታት ነው የምዕራብ ሀገሮች ክሪቲሳይዝ ያደረጓቸው ይወቅሷቸዋል ሲሏቸው እኛ ምዕራባዎች በራሳቸው አይን እያዩ ነው እኛ ምን አገባን ምዕራብ አይደለም እነሱን አንቀበልም አሉ ቀጠለችና አይ የዩናይትድ ኔሽንስ ቢሆን እኛ ኢትዮጵያን የራሳችን የውስጥን ቀጠሉና የምዕራብ ሀገሮች ነው በጠቅላላ እነዛ የውጭ እንትን ነው አሉ ቀጠለችና እሷ የአፍሪካ ዩኒየን ምን አገባው አፍሪካ ዩኒየን ቢሆን
እንግዲህ ማለአፍሪካ እንትን
በጣም የሚገርም ነው በቃ ለነሳቸው ምንም ይሉኝታ የለም ዲ ከአለም ወጣ ኢትዮጵያ የኢትዮጵያ አስተዳደር የኢትዮጵያ ገዢዎች ከአለም አስተሳሰብ ከአለም ሁሉ ህዝብ አስተሳሰብ ወጥቶ ለብቻው የሚኖር ነው ወንም እንደውም ጠየቀቻችሁ እንዴ የአፍሪካ ዩኒየን እኮ ፈርማችኋል አይ በማያገባቸው ጉዳይ ላይ ነው የገቡት በሚያሳፍን ነው ሌላው
እንደውም ብዙ በሂማን ራይት በሚያወጣው እንትን ሁሉ በጣም ቅሬታ አለን
እና ወያኔ ለሱም ማይስማማው ነገር ካለ እግዚአብሔርም እንደው ይቅር ይበለኝ እንደዚህ ማለት እግዚአብሔር ፈጣሪንም ቢሆን እንትን ማለታቸው አይቀርም አይ መክሰታቸው አይቀርም ለነሱም ማይስማማ ከሆነ በእንደዚህ አሰራራቸውና ዓለም በዓለም ላይ ያያለን የዓለም ድርጅቶችን የአውሮፓ ማህበር የዓለም መንግስታት የአፍሪካ ማህበር የምን ነው ምን አገባው ይሄኛ ነው ተቃዋሚዎች እንዲሏቸዋል ለምን ተቃዋሚዎችን ጠይቃላችሁ ህዝቡን ጠይቁ ህዝቡም ይለው በሰፊ ያሳያቸዋል ተቃውሞን እኔ ምን አይነት እንደሆነ አላውቅም እና አንድ ቦታ ላይ ደግሞ በጣም ያስገረመ ኢንተርቪው ላይ ምን ብላ ጠይቃቸዋለች እርሶ ምንድነው እሱ ጠቅላይ ሚኒስትር ነው ምንድነው ፍላጎቱ ምንድነው አላማው እኔ ህዝቤን ከደህንነት ማውጣት ነው አሉ እሱማን
ህዝቤን ሰርቭ ማድረግ ነው አሉ
ሰርቭ ማድረግ ነው
ያው እንግዲህ አሳይተውናል ያው የወያኔን
ሌላው ግን የውሸት እንትናቸው ነው ሌላው የታጀቁት
ስለዚህ ጠኛ ሊመለሱላት የሚገባው ነገር እንኳን እንደ ሚኒስትር እንደ ጠቅላይ ሚኒስትርነታቸው በብልሃት አልመለሱልኝ
አንድ ቦታ ላይ ደግሞ ምንድነው ነበር ያሉት
ስለ ጋዜጠኞች የተጠየቁትን ስለ ብሎገሮች
ስዊድን ምን ይላል መሰ ብሎኔካ ይላል ዝም ብላለ ጽፍን ያለ መዋሸት ብሎኔካ ኖ ብሎ አይደለም አይኔን ግንባር ያርገው ምርቷል አይደል እንደዚህ አስራቸዋል ኖ ኖ እነሱ ቴሮሪስቶች ናቸው በተለይ እዚህ ቴሮሪስት ጥያቄ ላይ ያዘቻቸው እናንተ እኮ ጋዜጠኞች አስራችኋል ምን ብላችኋል ምን ብላችኋል ቴሮሪስት ናችሁ ትላችኋላችሁ ግን ይሄው እስካሁን ድረስ ምንም ማስረጃ አላቀረባችሁባቸው ስትለው ስትላቸው ምን ይላሉ አይ በዚህ ምንም ችግር የለም አረጋግጠናል የቴሮሪስት አባሎች ናቸው ይላሉ ትንሽ ይቆዩና ታዲያ ለምን ነው ማስረጃ ያላቀረባችሁት ቴሮሪስት መሆናችሁ መረጋገጫ አላችሁ ስለ ብለጥ አይ ያማ እኔማ ካሁን እዚ እንደ ጠቅላይ ሚኒስቴር ሆኜ እዚ ቁጭ ብዬ የዚ ድርጅት የቴሮሪስት አባል ናቸው ካልኩማ እንትኑን ምንድነው እሱ ነው የፍርድ ቤቱን እንትን አዛባሁ ማለት ነው አሉ መጀመሪያ ማረጋገጫ አለን የቴሮሪስት አባል ናቸው አሉ
እንደ ህግም ቢሆን እንደ ኢትዮጵያ ህግ እኮ ቢሆን ፍርድ ቤት ነው አንድን ሰው ወንጀለኛ ማለት ነው
ማንም የዲሞክራሲ ትልቁ እንትኑ ምንድነው ህግን ማክበር ዲሞክራሲ ትልቁ የህግ በላይነት
ግን ያው ያለቀየውን የሟቹን ጠቅላይ ሚኒስትር እሱን እንትን ስለ ከዚህ በፊትም ያን የስዊድን ጋዜጠኞች የታሰሩ ጊዜ ኖርዌይ ያራ እንትን ላይ መጣ ጊዜ ሲጠየቅ አዎ እነሱ ቴሮሪስት እንትኖች ናቸው አለ ግን
አንደኛውን እንደውም ይዘለቀነዋል እኮ ነው ያሉት አቶ መለስ ነፍሳቸውን ይማርና
እና አንድ ጠቅላይ ሚኒስትር በኋላ ፍርድ ቤት የሚወስነውን ነገር
ኦልሬዲ ሳቸው ተናገሩ አሁንም የሚያደርጉት ምንድነው መጀመሪያ ቴሮሪስት ናቸው ማረጋገጫ አለን የቴሮሪስት አባል ናቸው ካሉ በኋላ የትኛው ቴሮሪስት አባል ናቸው ምንድነው ማረጋገጫው አይ ይሄንም አልናገርም ምክንያቱም ፍርድ ቤት ነው የሚወስነው
ከጨረሱት
በኋላ ነገር ምን ያህል አየሽ ከልባቸው እንዳልሆነ ያቺ ለሾፍ የምትደረግ መሆኗን የሚያሳየው ለማንኛውም እንግዲህ የኢትዮጵያ ፖለቲካ ይሄን ይመስላል ዛሬ እንበለው እንደነሱ ምርጫ ነው የሚባለው
ዛሬ ማለት ነው
የተቀበ ምንድነው የኛ ሰው ቀልድ ያወቃል የተበላቁ አይደለም የሚሉት የተበላቁ ኦሬዲ ተበልቷል ማን እንደሆነ ይታወቃል ግን ምናልባት ስማርት ከሆኑ 99.6 ነበር ያለፈው ምናልባት ስማርት ከሆኑ 95 94 አንዱ ለሶስት ሰዎች አስገብተው በሉና አንተ እዚሁ ቁጭ በሉ ሊሉ ይችላሉ ምናልባት በጣም ስቱፒዶች ካልሆኑ 100 አሸንፈናል ይሉ አይ ዶንት ኖ
ግን የነሱ ቁጥሩ ሊጨምራል እንጂ አይቀንስም
ለማንኛውም አድማጮቻችን ይሄንን ካልን በኋላ ሌላ አንድ ደሞ ደስ የሚል ዜና በኢትዮጵያ ድምጽ ሬዲዮ በኩል ደስ የሚል ዜና አለን ምንድነው የኢትዮጵያ ድምጽ ሬዲዮ በጁን 20 አመታዊ ስብሰባን ያደርጋል አዲስ የስራ አስኪያጅ ምርጫ ያደርጋል ደስ የሚል ያልኩበት ይሄን ሬዲዮ እንግዲህ ወደ 28 አመት ሰርቼበታለሁ አገልግያለሁ ደስ የሚለው ለመጀመሪያ ጊዜ እንግዲህ ይኩራሩም እንደሆነ አዲሱ ስራ አስኪያጆች አላውቅም አሁን ይሄን ሲያዳምጡ ቁጭ ብለው የቤታቸው በኢኮኖሚው በጥሩ ሁኔታ ያለበት የሚያኮራ ድርጅት መሆኑን በመቶ ሺህ የሚቀጠር ገንዘብ ያለው ድርጅት መሆኑን የሚያኮራ ነው እና ይሄንን በሪሊ አድማጮቻችንም እስከዛሬ ድረስ አብረውን ያሉ በተለያየ መንገድ የረዱ ነው ኢትዮጵያ ድምጽ አድማጮች ኩራት ሊገባቸው
ወንደሳላችን
ነው ምክንያቱም እኔ እስከማቀው ድረስ ሁልጊዜ ጭንቃችን እንዲታርገን ነው አዲሱ አመት እስኪከበር ድረስ ገንዘብ የሚኖር ነበር የዛሬው ስራ አስኪያጅ እንግዲህ ኢንፎርሜሽኑን አይቻለሁ እንትኑን ይቀርባል በዚህ አመት ላይ ስብሰባ ላይ ይቀርባል ጥሩ ሁኔታ ነው ያለው ኢኮኖሚው የስራ አስኪያጅ ምርጫ ይደረጋል እና እዚህ ስራ አስኪያጅ ገብቶ ለመስራት ወይም ሬዲዮኑ ውስጥ ገብቶ ለመስራት የሚፈልግ በዚያን ቀን ማንኛውም ኢትዮጵያዊ እንዲገኝ ተጋብዟል አስተላልፈ የተባልኩት ነው ከስራ አስኪያጁ
ማንኛውም ስለነ ስራ አስኪያጅነት ልምድ ይኖረው ምናምን ይባላል ልምድ ይኖረው የጋዜጠኝነት ልምድ
ይኖረው አለን እኛም ኩዚን የተማር ነው
እዚህ ማንኛውም ሰው መጣት ይችላል
እዚህ ሁላችንም የተማር ነው እዚህ ነው እኔ ሁለት ለበላገር ጋዜጠኛም ይባል የጁኒየር የምንድነው እሱ ይሄ አንደር ግራጁዌት የመጀመሪያ ዲግሪን በመሰራበት ጊዜ ለአንድ አመት ሁለት ተርሚን communication emil enten subject osejo kezo uchi gin minum maqaw neger yelle mullachinum baamater no zum bulu tizilahal marso radio sin jember inde inde nebere ndanda ndi bitasemu ndi des ilenyal irasin inkwana andegager bisamaw des ilenyal betam miasik neger al
na andande bemal entenu sitafa
ech letet zeta na minim enten manim professional yelle mullachinum befillagoten
la ayya ulunu yalachu
ኢትዮጵያዊ የሆነ በሙሉ የመጣ ኢትዮጵያዊ ሆኖ የዚህ የሬዲዮን ዓላማ የሚከተልና የሚደግፍ የሚያከብር
ማንኛውም ሰው መጥቶ ከነሱ ጋር መሳተፍ ይችላል።
ስራ ስፍስፋው መካፈል ይችላል። የኢኮኖሚውን የስራውን ሁኔታ ሪፖርት ያቀርባሉ። ያን ማዳመጥ ይችላል። መምረጥ ይችላል። እንግዲህ እንደነገሩኝ ከሆነ የስራ አስኪያጁ
መጥቶ የሬዲዮን አባል መሆኑ መምረጥም
ይችላልና ይሄ ለኛ ከስንት ጊዜ ልፋት በኋላ የሚያቆራ ስለሆነ ይሄንን ለአድማጮቻችን አብረንና ካፍለው ነው።
አንኳን ደሳናችሁ ይያልነ
እንግዲህ አድማጮቻችን ፕሮግራማችን እስከ 6 ሰዓት ይቆያል። የተለያዩ ፕሮግራሞች ይዘናል። መስመሩ ከተሳካልን ከሀገር ቤት እስቲ ዛሬ ምን እንዳለን ሰማለን። የሚያሳዝነው አንዳንድ ሰዎችን ጠይቀን ነበር። በጣም ከሚገርመኝ ትናንትና ያገኘሁት ዶክተር በየነ ጴጥሮስ የሰጡኝ መልስ አቶ አህመድ አዝናለሁ በደብዳቤ ለምንም አይነት መግለጫ እንዳትሰጥ ብያለሁ ነው ያሉኝ። እንግዲህ ቃል በቃል ያሉኝ ነው ሳቸው እንዳትሰጥ ብያለሁ ከምርጫው በኋላ ምናልባት ከተፈቀደልኝ ቀርባለሁ ብለዋል። እስከዚህ ድረስ ነው የኛ ሀገር ፖለቲካ እና ይሄ
የኛ ሀገር ምርጫ
በጣም የሚገርም ነው። ሌሎችንም እንሞክራለን። ሌላ እንግዲህ እዚህ ትልልቅ ሁለት አርስቶች እንዳሳለን። የመጀመሪያው የኢትዮጵያ ኢኮኖሚ ኢትዮጵያ ኮሚኒቲ ተወካይ እና መሪው ከኛ ጋር ይገኛሉ አቶ አበረ። ስለወደፊቱ ስለ ኮሚኒቲው ዓላማ ውይይት ከሳቸው ጋር እናደርጋለን። ምንድነው የኮሚኒቲ ያስፈልገበት ምክንያት? ምንድነው የሚሰራልን? እኛ ኢትዮጵያኖች በዛ ምንድነው የምንጠቀመው? እነዚህ ነው ያያልን ከሳቸው ጋር። በመቀጠልም ደግሞ ከዜና በኋላ የግንቦትና
የአርበኞች ግንቦት 7
የአርበኞች ግንቦት 7 በተመለከተ እንግዶች ይኖሩናል። እዚህ ስቱዲዮ ውስጥ ሁለት እንግዶች ይኖሩናል። በመስመር ላይ ደግሞ ሌላ እንግዳ አለን። ስለ አርበኞች ግንቦት 7ም ደግሞ የገንዘብ ማሰባሰብ ያደርጋሉ፣ ፈንድሬዚንግ ያደርጋሉ። በአጠቃላይ ድርጅቱ በምን አይነት ሁኔታ ላይ ነው ያለው? ምንድነው ዓላማው? ወዴት ይሄዳል?
ፈንድሬዚንግስ ምን ይመስላል?
ይሄንን ውይይት እናደርጋለን። ሃና ያዘጋጀችልን ነገር አለ መሰለኝ።
እኔ እንግዲህ አሁን በየሳምንቱም ባሁን በየ15 ቀኑ ተከታታይ ሆነ የተመረጡ ጽሁፎችን ከተለያዩ ጸሐፊዎች ያገኘነውን ጽሁፍ አጫጭር ጽሁፎችን እናቀርባለን።
በዛሬው ዕለት ምንድነው ልታቀርብ ያሰብሽው?
እንግዲህ በዛሬው ዕለት ላቀርብ ካሰብኩት ጽሁፍ የአሌክስ አብርሃም አንድ የሱን ጽሁፍ ነው ላቀርብ ያሰብኩት።
ምንድን ስለምንድነው?
እንግዲህ ሰርግና ሰርከስ ይላል እንግዲህ።
አሃ ስለ ትዳር ትዳር ይላል መንፈሴ ምናምን።
አንዴ ደግሞ የሰርግ ወቅት ነው መሰለኝ።
የሰርግ ወቅት? አዎ የሰርግ ወቅት ነው።
ወቅት ነው።
ምንድነው ጁን ማይ ግንቦት መቼም ይገባል እንዴ?
ሳመር ላይ ያው ይገባሉ አንዴ።
ያው ግን ግንቦት ላይ ሰርግ ነበር? እኔ ልጅነት
ነበር
ያይ ማለት
እንደ ባህል አይደረግም ነበር።
በልጅነቴ የሰርግ ግንቦት አይወደድም። ለምን እንደሆነ አላውቅም። ሰርግ አይደለም
ኢትዮጵያ ውስጥ በጥር ላይ አካባቢ ነው የሰርግ ወቅት
ነው።
አሁን ግን አውሮፓ ውስጥ ደግሞ ሲሆን ወደ ጁን ምናምን ይበልጣ አይወጣ ነው።
ሃና የአውሮፓውን ሰርግ እዚህ ኢትዮጵያኖች አውሮፓ የሚያረጉት ነው
የሚያማከለ።
ለማንኛውም የህፃናት ፕሮግራምም አለን አይደለም እንዴ መርሶ?
ክፍለጊዜም አለን።
እንግዲህ ሙሌም እዚሁ ነው የዝግጅቱ ምንድን ሐላፊም እዚህ ነው ያለው። እንግዲህ እስቲ ሚለንን እንሰማለን። ፕሮግራማችን እንግዲህ እስከ 6 ሰዓት ይቀጥላል። መልካም
አንድ ሙዚቃ እንግዲህ
ለኢትዮጵያ ሬዲዮ ጋር ይሁንላችሁ ይያለን።
አንድ ሙዚቃ እንግዲህ ከሻምበል በላይ ነህ ለኢትዮጵያ ህዝብ እንመርጣለን። እንግዲህ ዘመኑን እንግዲህ በቃ ሚል ዘመን ነው እንግዲህ
በቃ በለን ይበለና
በቃ ይበለና
ነው ትግል ያላንድነት የህልም ሩጫ ነው።
በርካ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለህፃናት የሚያስተምሩ ዘፈኖች ይዘን ቀርበናል። ልጆች ዛሬ የምንሰማው ተረት ስለ ሆዳም ጅብ ነው። በቁጥር 12 ገደማ የሚደርሱ በጎች በአንድ ጭር ባለ ሜዳ አካባቢ ይኖሩ ነበር። በጎችም ለበርካታ ዓመታት በዚያ አካባቢ ያለምንም ችግር በሰላም በደስታ ይኖሩ ነበር። ይሁን እንጂ ከቅርብ ጊዜ ጀምሮ ያ የነበራቸው ሰላም በድንገት ደፈረሰ። የነኚህን በጎች ሰላማዊ ኑሮ ያደፈረሰው አያጅቦ ነው። አያጅቦ በየጊዜው በጎች ወደሚኖሩበት አካባቢ ይመጣል። በመጣም ጊዜ ያለምንም ይሉኝታ አንድ ግልጋይ ባስቸኳይ አሁኑን ስጡኝ፣ የጠየኳችሁን የማሰጡ ከሆነ ግን ሁላችሁንም ነቃቅሜ እበላችኋለሁ በማለት እያስፈራራ ግልገሎችን እየነጠቀ ይበላል። አያጅቦ የማይጠግብ ሆዳም ርኅራኄ የሌለው ፍጡር ነው። በተለይ ደግሞ ሲርበው የሚበላው ነገር ለማግኘት የማይቆፍረው ቀዳዳ የለም። በመሆኑም አያጅቦ በራበው ቁጥር ቀጥታ በጎች ወደሚኖሩበት ስፍራ ይመጣል። በዚያም እንደለመደው እያጉረመረመ ይጠጋና አስፈራርቶ ግልገሎችን ነጥቆ ይሄዳል። በዚህ አይነት መንገድ አንድ በአንድ ግልገሎችን እየነጠቀ ስለፈጀባቸው ምስኪኖቹ በጎች በጣም ግራ ተጋቡ። በጉልበት እንዳንጋፈጠው ጉልበት የለን፣ እንደው ምን ይሻለናል? ምን እናድርግ? እያሉ ይወያዩ ጀመር። የሚያደርጉት ግራ ቢገባቸው መፍትሄ ብናገኝ በሚል የደረሰባቸውን መከራ ለእንስሳት ሁሉ እየዞሩ ነገሩ። ይሁን እንጂ ለችግራቸው መፍትሄ የሚሰጥ እንስሳ አልተገኘም። በመጨረሻ ተስፋ በመቁረጥ ወደ ጥንቸል ዘንድ ሄደው ችግራቸውን ዘርዝረው ነገሯት። ጥንቸልም የበጎችን ችግር ስትሰማ በጣም አዘነች። አቀርቅራ ጥቂት ስታስብ ቆየችና ይህንን ጉዳይ ወደ ጦጢት ዘንድ ይሄዳችሁ ብታማክሯት የተሻለ ነው። ጦጢት እጅግ በጣም ደፋርና መለኛ ነች። ዛሬ ነገ ሳትሉ ወደ ጦጢት ዘንድ ሄዳችሁ ችግራችሁን ንገሯት። ጦጢት ለእንዲህ አይነት ችግር መፍትሄ አታጣም ስትል መከረቻ። በጎችም የጥንቸል ሐሳብ ተቀብለው በማግስቱ ጠዋት ተነስተው ወደ ጦጢት ዘንድ ሄዱ። ጦጢት የምትኖረው በአንድ ትልቅ ዋርካ ላይ ነው። የዋርካውን ፍሬ እየበላች በቅርቡ ከሚገኘው ጅረት ውሃ እየጠጣች በአካባቢ ሳትተው ትኖራለች። በጎችም በተለመደው መሰረት ጦጢት ወደምትኖርበት ዋርካ ቀደም ብለው በማለዳ ደረሱ። በደረሱም ጊዜ ጦጢት ተኝታ ነበር። በጎችም ጦጢት እንቅልፏን ጨርሳ እስክትነሳ ድረስ በዋርካው ስር ቁጭ ብለው ይጠብቋት ጀመር። ብዙም አልቆየም፣ ጦጢት ተነስታ እያዛጋች ቁልቁል ትመለከት ጀመር። አዘግዝጋ ስትመለከት በጎች በዋርካው ስር ተሰብስበው አንጋጠው ይመለከታታል። በጎችም በዋርካው ስር ተሰብስበው ስትመለከት ግራ ተጋብታ እናንተ እነማን ናችሁ? እዚህ አካባቢ የምትፈልጉት ምንድን ነው? ስትል ጠየቀቻቸው። እነሱም እኛ በጎች ነን፣ የምንኖረውም ማዶ ከወንዝ ባሻገር ነው። ወደ አንቺ ዘንድ የመጣ ትልቅ ችግር አጋጥሞን አንዳንድ እንስሳት ወደ ጦጢት በተሄዱ ለችግራቹ መፍትሄ ተፈልግላቸዋለች ብሎ ስለመከሩን ነው። ጦጢትም ለማሆኑ ችግራቹ ምንድን ነው ብላ ጠየቀቻቸው። በጎችም ከአያጅቡ ምክንያት ያዩትን ስቃይ በሙሉ ዝርዝር አርገው ነገሯት። ጦጢትም ችግሩን ስትሰማ በጣም አዘነች። ያ ሆዳም በእናንተ ላይ መቀለድ ጀመረ። አሁን እንዴት እንደምታደርጉ ዋጋውን እንደምትሰጡት እነግራቸዋለሁ አለችና ምን ማድረግ እንደሚኖርባቸው መክራ አሰናበተቻቸው። በጎቹም ከጦጢት ባገኙት ምክር በጣም ተደስተው እየፈነጠዙ ወደ ሰፈራቸው አመሩ። ሰፈራቸውን ሲደርሱ እኩለ ቀን አልፎ ነበርና ቢሆንም ጊዜ ገና ስለነበረ ጦጢት የመከራቻቸውን ተግባራዊ ለማድረግ ወዲያ ወዲህ ማለት ጀመሩ። በመጀመሪያ አንድ ትልቅ ድንጋይ አውሎሎ ፈልገው አመጡ። ይህንንም ድንጋይ እሳት ውስጥ ከተው በደንብ እንዲግል አረጉት። የድንጋዩ አውሎሎ በሚገባ ከጋለ በኋላ አንድ ታሞ የሞተ የበግ ግልገል አቀረው። በዚህም በሞተ ግልገሉ ሆድ ውስጥ የጋለውን የድንጋይ አውሎሎ ቀስ ብለው በመቆንጠጫ አነሱና ከተቱት። ያንን የድንጋይ አውሎሎ በግልገል ሆድ ውስጥ አመቻችተው ከተቱት። ከተሉንምና የግልገሏን ሆድ በመርፌና በክር መልሰው እንደነበረ አድርገው ሰፉት። ይህን ካደረጉ በኋላ አያጅቡ የሚበላ ነገር አዘጋጅተንላል በቶሎ ድረስ ብለው ጠርተውት ነበርና ልክ እንደጨረሱም አያጅቡም እኩል ደረሱ። አያጅቡም እየተጣደፈ መድረሱን ሲመለከቱ በጎቹም ጊዜ አላጠፍ ሰላምታም አላቀረቡ። ያንን የሞተ በግ ግልገል አቅርበው አያጅቡ እስቲ ብላ ሲሉ ጋበዙት። አያጅቡ ያንን የሞተ በግ ግልገል ሲመለከተው በጉጉት ምራቁን ይንጠባጠብ ጀመር። አይኑም በዚያ የሞተ ግልገል ላይ ተተክሎ ስለነበረ ምስጋና ለማቅረብ እንኳን አልሞከረም። እየተስገበገበ ያንን የሞተ የበግ ግልገል ሳላምጥ በአንድ ጉሻ ዋጥ ስልቅጥ አደረገው። ግልገል እንደዋጣ በመጀመሪያ ከፍተኛ የሆነ ሙቀት በወዱ አካባቢ ተሰማው። ትንሽ ቆይቶ ደግሞ ሙቀቱ እየተባባሰ መጣና እንደ እሳት አቃጠለው። መቆምም ሆነ መቀመጥ ብዙም አልቆየም። ከአካባቢው በጣም ሮጦ አመለጠ፣ ጠፋ። ከዛ ጊዜ ጀምሮ ጅቡ ተመልሶ መጥቶም አያውቅም፣ የበግም ተመልሶ አያውቅም። አያችሁ ልጆች፣ ጉልበት የሌለው በብልሃት ማሸነፍ ይችላል። እሺ፣ ደህና ዋሉ ልጆች።
Oh, I'll አድማጮቻችን በድጋሚ እንዴት አረፈዳችሁ? አሁን ጽሁፉን ይዤላችሁ ቀርባለሁ። ጽሁፉ አሌክስ አብርሃም ጽሁፍ ነው። ርዕሱ ይህ ነገር ሰርግ ነው ሰርከስ ይላል። መቼም እንደ ሰርግ አይነት ትልቅ ማህበራዊ ቲያትር ያለ አይመስለኝም። ሰርግ ላይ ከሙሽራው እስከ ታዳሚው በተለያየ አልባሳት፣ በተለያየ ፈገግታ፣ በተለያየ ስሜት፣ ደግነት፣ ብሉልኝ ጠጡልኝ የማይተወን ቲያትር ለተመልካች እንደሌለ እንደ አበሾች ምርጥ ተዋናይ በመድር ላይ ያለ ሳይመስል ይችላል። ከምር ሰርግ በገሃዱ ዓለም ላይ ገሃዳዊ ሂሳብ የማይከፈልበት ትልቅ ቲያትር ነው። ልክ እንደ ቲያትር ሙሽሮቹ አረማመድ፣ አለባበስ፣ አጠጣጥ፣ አጨፋፈር፣ አይናገላለጥ፣ አሳሳቅ፣ ቲያትር ሳይቀር ይለማመዳሉ። ለቲያትሩ ድምቀት አልባሳት ተዘጋጅተው በእለቱ በመድረኩላ ዋና ተዋናዮች ሙሽራዎች ከነሚዟቸው መድረኩ ላይ ይነክሱበታል። ታዳሚው በበኩሉ ሽክ ብሎ ከታዳሚው ባለፈ ራሱም ተዋናይ ይሆንበታል። የሙዚቃው የምግቡ የታዳሚው አለባበስ ተደምሮ ለቲያትር አጀብ የሚያሰኝ ይሆናል። እንዲሁም ቲያትሩ ላይ ቀልብጭ ያለ ትራጀዲ ያለ አይቀርም። ወግ ነው ሲዳሩ ማልቀስ እንዲሉ አትሸኛትም ወይ ሲባል ምን ነው ይች ልጅ የሚወስድልኝ ሰው ጠፋ ያሉት የልጅቷ ቤተሰቦች ሳይቀሩ ተቃቅፈው በእንባ እልልታ አገር ያዘለም በማለት የተለመደ ነው። ታዲያ ይህ የደስታምባ የደስታ ብቻ ሆኖ ያለፈ ዘንድ እየተመኘው ሰሞኑን በተደጋጋሚ ያየሁትን አንድ የሰርግ ትዝብት ለማካፈል አሰብኩ። ምናልባት ይህ ትዝብቴ ፉገራ አትበሉኝ በሰርግ ላይ የመረረ የሐዘንምባ የሚያራጭ ጉዳይ እንደሆነ እፈራለሁ። ሙሽሮቹ ለሽርሽር በከተማችን የተለያዩ መንገዶች ላይ አቅማቸው በፈቀደ መጠን መኪና ተከራይተው በመዛወር የተለመደ ነው። አልፎ አልፎ አግዳሚም ሆነ ሙሽሮቹ ቆም ብለው በፈገግታ መቃኘት ያለ የነበረ ነገር ነው። እንዲያውም የዛሬው የሙሽሮቹ የመኪና ቆም ብሎ ማሳለፍ ደንብና ባህል ነበር። አሁን ግን የሙሽሮቹ መኪና ጋር አሽቀልድም የሚፈጠር ካለው ሰልፍ ጥሩምባ መሃል የሚገባን እንዲያሳልፉ በጥሩምባው የሚሽቀዳደሙ ባለ መኪና ማየት የተለመደ ነው። ታዲያ ከዚህ ግርግር መንገደኛው ትራፊኩን በማይመች ከተማ ሙሽሮቹ ከነሚዟቸው ለቪዲዮ ቀረጻ የሚያደርጉት ድርጊት ለማስገረም አልፎ ያሳቀኝ በርግጥም የሰርግ ቪዲዮ ለየት ያለ የትይዩቶቹ ለማሟላት ውብ ማድረግ የማንመኘው ነው። ይሁንና በተለያዩ ካሜራዎች ቀርጸው አርቲስት ለማድረግ አንዳንድ ለሚሞክሩ ድርጊት የሙሽሮቹና የሚዞቹ ደንነት አደጋ ላይ የሚጥሉ ነው ይታየኛል። ያቹ ሳሪስ መስመር ላይ የዛሬ 15 ቀን አዲስ የሚሰራው የባቡር እየተሞከረ ነበር። አለፍ ብሎ ቢያንስ 500 ሜትር ርቀት ላይ ሙሽሮቹ መሃል ላይ ሀዲድ ላይ አንዴ የቆሙ አንዴ ጋደም ይያሉ ፎቶ ይነሳሉ። ይህ ከፍተኛ የሆነ የኤሌክትሪክ ቮልት የተሸከመ መስመር የተዘረጋበት ሀዲድ ላይ ያውም ገና በሙከራ ላይ ያለ ሀዲድ ላይ እንዴ ያለ ድፍረት የጤና ነው ትላላችሁ? ሌላ ቀን ያየሁት ልጨምር። ሙሽራዋ ከነቤላው ሞተር ሳይክል ላይ እየተንቀጠቀጠች ቆማ ሞተሩን የሚነዳው ሙሽራው ትከሻ ይዛለች። ካሜራው ምን ሙሽራው ሞተሩን እያንቀሳቀሰ ይነዳዋል። ሙሽራው ሞተሩን እየነዳ ሙሽራው ሞተሩ ላይ ከኋላ ቆማ ማለት ነው። አንደኛ አደገኛ የህንድ ፊልም። ቆይ ሰው በሰርጉ ይሄን ያህል የደህንነት አደጋ ውስጥ መግባት አለበት እንዴ? አንዳንዴም ከእንደዚህ አይነት ሰርከስ ቆሞ መቅረት በስንት ጣዕሙ ያስብላል። አሁን በጣም የተለመደና ግዴታ እየመሰለ የመጣ ጉዳይ ልጨምር። በሰዓት በትንሹ ከ50 እስከ 60 ኪሎ ሜትር በሚበር በአደባባይ በሚዞር መኪና ግራና ቀኝ በመስኮት እስከ ወገባቸው ወጡና ወጣው የመስኮቱን ጠርዝ ላይ ተቀምጠው እጃቸውን የሚወዘውዙ ሙሽሮች ሚዜዎች መመልከት እየተለመደ መጣ። ምን ያህል አደጋ ራስን መጋበዝ እንደሆነ ልብ በሉ። በተለይ ሴት ሙሽሮች ሚዜዎችን የሚለብሱትን ልብስ በባህሪው ረጅም በቀላሉ በአካባቢ ባሉ ነገር የሚጠላለፍና አደጋ ቢደርስ እንኳን ለራስ ልብስ አደጋ አባባሽ ነው። ለምሳሌ እዚ ጎተራ ቀለበት ላይ አንዳንድ የተመለከቱ ትይንቶችን እስካሁን ላስቃኛችሁ። ሙሽራና ሙሽሪት እንደጎበዘ ሚኒባስ ወያላ እስከ ወገባቸው በመኪናው መስኮት ግራና ቀኝ ወጣው በአንድ እጃቸው የመስኮቱን የላይኛውን ጠርዝ በመያዝ ወደ ውጭ በወጣው እጃቸው ያዙትን አበባ እየወዘወዙ ሁኔታቸው ለተመልካች ሙሽሮቹ ግራና ቀኝ እየዘረጉ የመኪና ክንፍ ነው የሚመስሉት። መኪናው ፍጥነቱ ከከፍተኛ በመሆኑ የሙሽሮቹ ኮትና የሙሽሮዋ የጸጉር ለቤሎ ንፋሱ እንደጉድ ያርገበግባል። ፊት ለፊት ቦቲ ተሳቢ መኪና እሷና እሱ ለማሳለፍ ሹፌሮቹ ጥጋባቸው ይዞ ሲነዱ በመስኮት ብቅ ላሉት ሙሽሮች ሚዜዎች ወደ መኪናቸው ጠልፈው በሚያሳቅ ክፍተት ቦቲውን አሳለፉ። ሲገልጽ ቀላል ይመስላል፣ በአካባቢው ሆነ ለተመለከተ ግን የሚያበሳጭና በግድየለሽ ልንት የተሞላ ነበር። እኔ መቼም በሰላም ሀገር የመንገድ አጥር ጠርምሰው የሚገቡ ሹፌሮች ባሉበት መንገድ በየጊዜው እንደሞት ድመት ራት እግራቸውን ወደ ላይ አንጨፍርረው መሃል አስፋልት ላይ የተገለበጡ መኪኖች እንደ ኤግዚቢሽን በሚታይበት ከተማ እግራቻችን እየተገፋ በአመስ ሺዎች የሚፈጁ ሹፌሮች በአረጁ ፍሬኖች ዘሎ በጸሎት የሚቀሙ መኪኖች በመሉባት አዲስ አበባ እንኳን ካሜራ እኔ ባል እርሷ መንገድ ዳር በቆም እንኳን ሚስ በመስኮት ብቅ ብላ ቻው ቻው እንድትለኝ አልፈልግም። ሲኖትራክ የቀብር አፈር ጭነው በጎን ሽው እያሉ በሚያልፉበት ከተማ እንዲህ በንፋስ በነፍስ መቀለድ አለ እንዴ? ሆሆ ትራፊክ ፖሊሶቹም ሆነ እንዲህ ያለው ቅጥ ያጣ የሰርቀን ሰርከስ ወሰን ይኖረው ዘንድ አንድ ኮስተር ያለ ህግ ሊስተገበር ይገባል። ይህ ካልሆነ አሰቃቂ የሰርግ ቅኝት አደጋዎች ከመስማት ምንድን ነው የሚመስል? ሚዜዎች ሙሉ ጀርባቸውን ትከሻቸው ክፍት ከሆነ ልብሶች ራቁታቸውን በመስኮት ወጠው ጩኸቱን ጩኸታቸው በዘፈኑ ይደበላልቁታል። እውነት ለመናገር የተቀመጡበት በር ድንገት ቢከፈት አሊያም ከውስጥ መኪና የያዙበት እጃቸው ቢያመልጣቸው ምን አይነት አሰቃቂ አደጋ ሲደርስ እንደሚችል ማሰብ እንኳን እንዴት የሚሳናቸውን ያደርጋሉ። በዚህ ከተማ እንኳን በመኪና በመስኮት እስከ ወገብ መውጣት ለሁሉም ተሳፋሪ ብቻን መኪና ውስጥ ተቀምጦ ቤልት ማሰር አስገዳጅ ህግ መሆን ነበረበት። ነገሩን በተመለከተ ሰርግ ሳይሆን ሰርከስ የሚመለከትበት እስከሚመስለን ይህን ሁሉና መስዋዕትነት መክፈል ጥቅሙ ምን ሊሆን እንደሚችል መገመት ይዳግታል። ማኖች አንዳንዴ እንዲህ የሰርግ ቪዲዮ ለማሳመር ሲሉ ብቻ ሙሽሮቹን እነተኛ አድቨንቸር በማስመሰል በመስራት ምን ማድረጋቸው ያልታሰበ አደጋ ሊፈጥሩ እንደሚችሉ ቢስተዋልበት መልካም ነው። የግድ ይሄ ትይንት ካስፈለገን ብዙ ትራፊክ በሌለበት ቦታ ወስደው ቀርጸው ቢፈጽሙ አሊያም ከላይ መክፈት በሚቻል መኪናዎች ቢጠቀሙ አማራጭ እንደሆነ አንዳንድ ሚዜዎች በመኪና መስኮት ወጣው ጆቻቸውን ያወራጩ ባደገኛ ሁኔታ በሚበሩ መኪና ሲሰለፉ ለመመስከር ሞከረና በተለያየ አንዳንድ የሴት ሚዜዎች ሰርግ የሚያጅቡ ሳይሆን ባላቸው በሌላ ሴት ተቀምጣ በመኪና ስለ መለጠች ያሳደዱ በሚመስልበት መስለው ይታያሉ። የማይዋሽ ሀቅ ሰርግ ላይ ከወንዶች የበለጠ ሴት እህቶቻችን ስሜታቸውን መቆጣጠር ከብዳቸዋል። ለምን እንደሆነ እንጃ በርግጥ አንዳንድ ወንዶች ያው ናቸው። ልዩነቱ ሴቶቹ በሰርጉ ለራስ ፈቅደው ሲያብዱ ወንድ ሰርግ ላይ ለሚታደሙ ሴቶች ለመጠጥ ያብዳል። ይህ መቼም ብዙ ሰርጎች ላይ የሚታይ ሀቅ ነው። አንዳንድ ጋብቻ ለተጋቢው ለወንዶቹ ዘመድም በሰውም በፈጣሪም ፊት ከፍ ያለ ክብር ያለው ጉዳይ የተፈቀደ ጥምረት ነው። ሰርግም በህይወት ዘመን አንዳንድ የሚከሰት ታሪካዊ ቀን ነው። በዚህ ቀን የሰርግ ቪዲዮ እንደሚያምር ተብሎ ብቻ በተለይ በርካታ ትራፊክ በሚያስተናግዱ መንገዶች ላይ አደጋ የሚያጋልጥ ሰርከስ ቀመስ ትዕይንት መፈጸም ወግ ነው ሲዳሩ ማልቀስ የሚል ትቢታችንን መረር የሐዘንን ባንድ እንዳያስቀይርን ሁሉ ነገር በመጠኑ ነገር በተረጋጋ በሰከነ ሁኔታ ቢፈጸም መልካም ነው ላለው። ካሜራማኖቻችንም የሆሊውድ ፊልሞቻችንን በሚታዩበት ትዕይንቱላ ነባራዊ ሁኔታ ሳታገናዘቡ የሰርጎጪ ወገባቸውን በቆረጣቸው ምስኪን የሀበሻ ሙሽሮች ላይ ለመስራት መሞከር አደጋለሁ ደግሞ አለው ከልክ አይለፍላለሁ።
I don't want to
ከዚህ በመከተል ደግሞ እንግዲህ የኢትዮጵያን ኮሚኒቲ መቋቋም በተመለከተ ከኮሚኒቲው ሊቀመንበር ካቶ አበረ ጋር ውይይት እናደርጋለን። ተናስተልኛ ተወበረ
ተናስተልኛ ተወመድ
በቅድሚያ ስቱዲዮአችን ድረስ መጥተ ስለ ኢትዮጵያ ኮሚኒቲ የወደፊት አላማና ቅድ እንዲሁም ህዝቡ ምን ማድረግ እንዳለበት ይሄ ኮሚኒቲ እንዲጠናከር ውይይት ለማድረግ ቀደኛ በመሆን ካፍ ያለምስካና እናቀርባለን። ምንድነው እስቲ እንደው በተደጋጋሚ ቢነገርም እስቲ እንደገና እንሄድበት ምንድነው የኢትዮጵያ ኮሚኒቲ እንዲቋቋም ያስፈልገበት ምክንያት ምንድነው የሚያደርግልን ይሄ ኮሚኒቲ ለኢትዮጵያኖች?
በጣም አመሰግናለሁ አቶ አህመድ እና የኢትዮጵያ ድምጽ ሬዲዮ ይሄን እድል ስለሰጣችሁን። እንደ ተለመደው በዚህ በኢትዮጵያ ጉዳይ ላይ ብዙ ኢትዮጵያን የመጡ ድምጻቸውን የሚያሰሙበት የሚገናኙበት ሬዲዮ ነው። ደግም በድጋሚ በጣም አመሰግናለሁ። ስለ ኮሚኒቲው አመሰራረት ምናልባት ባለፈው ሳምንት ጋሽ በላይ አቶ በላይ ይሄ ኮሚኒቲ እንዲመሰረት ላለፉት 2 አመታት ኮሚቲ አቋቁመው ያን ኮሚቴ በመምራት እስከመጨረሻው ቀን ድረስ እኛ እስከተመረጥን በቀን ድረስ በጽናትና በትጋት ሲሰሩ ቆይተው ጨርሰዋል። ሁለኛ አስረክበውናል። አላማው እዛ ላይ ተገልጿል። ምንድነው ወደድንም ጠላንም እኛ ኢትዮጵያውያን ያለነው በተወለድንበት ሀገር አይደለም፣ በሌላ ሀገር ነው ያለነው። እንዲህ አይነት ሁኔታ በብዙ ሀገሮች የተለመደ ቢሆንም ግን ደግሞ ብዙ ሀገሮች በየሚሄዱበት ሀገር የራሳቸው ማህበረሰብ በመመስረት አንድ ላይ በመሆን ስለ ሀገራቸው፣ ስለ ህዝባቸው፣ ስለ ባህላቸው፣ ስለ እምነታቸው የሚነጋገሩበት ተቋም ያስፈልጋቸዋል። እና ተቋም ከቤተሰብ ይጀምራል። ቤተሰብ ትላለህ፣ አካባቢ ትላለህ፣ አገር ትላለህ። እንዲህ አይነት ተቋም ደግሞ የትም ቦታ ላይ በጣም አስፈላጊ ነው። ሰው የተቋም ውጤት ነው። ተቋም ከሌለ ሰዎች በግለሰቦች ሊጫወቱት የሚገባ ሚና ሳይጫወቱ ይመክናሉ ማለት ነው።
ድርጅት ማለት ነው።
እና ይሄ የኢትዮጵያን ኮሚኒቲ አሁን በዚህ ነበረ። እኔ ሰምቻለሁ፣ አንዳንድ መረጃ ስጠይቅ ነበር። እናንተ የምትመሩት ኢትዮጵያ ሴንተር የሚባል በጣም ትልቅ ተቋም ነበር ሲባል ሰምቻለሁ። አሁን ያ ነበር ተብሎ መቅረት የለበት፣ መታደስ አለበት። አሁን የኛ እንግዲህ ስላመሰራረቱ ባለፈው ሳምንት
ተገልጿል፣
ጋር የተወያያችሁት ጋሽ ብለ ይገልጻውታል። የኛ ደግሞ አሁን አዲስ ይሄንን ኃላፊነት የተረከምን ልጆች ደግሞ ትልቁ ምኞታችን ትልቁም ራያችን ለኢትዮጵያውያን ማስተላለፍ የምንፈልገው እኛ ኢትዮጵያውያን ተቋም ሊኖረን ይገባል። እንሰበሰብበት፣ አብረን ሻይ እንጠጣበት፣ ብሶታችንንም ደስታችንንም እንካፈልበት፣ በራሳችን ቋንቋ በራሳችን ባህል የምንወያይበት፣ ሆድና ጀርባ የሆኑ ሰዎችን የምናስታርቅበት። ኮሚኒቲ ሁለት አይነት ነው። እንዴ ወደ ሳይንሱ ደግሞ ስገፋ ማለት ነው ምንድነው? አንደኛው ኮሚኒቲ እንደ ዲቨሎፕመንት ኤጀንት ወይም ደግሞ የልማት ወኪል ይባላል። የልማት ወኪል ማለት ምንድነው? ለአንድ ሀገር እድገት ከፍተኛ ሚና ይጫወታል። አንዳንዶቹ ሲቪል ሶሳይቲ ይሉታል ወይም ይሄ አጠቃላይ በግብርናም በንግድም በተለያየ ሙያ የሚሰማሩ የተሰማሩ አጠቃላይ ከፖለቲካ ውጪ ሆኖ ከፓርቲዎች ውጪ ሆኖ
ህብረተሰብ አስተዳደር ከፖለቲካ ከፓርቲዎች ውጪ
ነፃ የሆነ ሲቪል ሶሳይቲ ለእድገት ለአንድ ሀገር ልማት እጅግ በጣም ወሳኝ ነው። ይሄ አንዱ ነው የኮሚኒቲ ስራ ነው። ኮሚኒቲዎች በራሳቸው የተደራጁ የልማት ስራዎች መካሄድ ይችላሉ። እንደገና ደግሞ ሌላው ኮሚኒቲ የሀገርን ባህል ቋንቋ ጠባቂ አካል ነው። የአንድ ሀገር ባህል ወይም አሴት ምን ላችኋል ወለም አንድ ሀገር አሉኝ የምትላቸው
ንብረቶቹ
መሰሶቹ አይደል ለአንድ ሀገር መሰሶ የሆኑ በጣም ሊጠፉ የማይገባቸው ሊጠበቁ የሚገባቸው ታሪኮች አሉ። እነዛን ታሪኮች ጠብቆ ለማቆየት የኮሚኒቲ ስራ ትልቅ ኃላፊነት አለበት። ሁሉን ነገር ከመንግስት ብቻ መንጠብቅ ከሆነ ስህተት ነው። አሁን ኢትዮጵያ ውስጥ ትልቁ ችግር ይሄ ነው። ትልቁ ችግር ፈጣሪም ችግር ፈጭም አርገን የምናየው መንግስትን ነው። የእያንዳንዱ ግለሰብ ሚና ለችግር መፍጠር ለችግር መፍትሄ ወሳኝነት አለው። ይሄ ደግሞ ሊሆን የሚችለው ስንሰባሰብ ነው፣ ተቋማት ስንገነባ ነው። እነዚህ ተቋማት ዲሞክራቲክ መሆን አለባቸው ዘመኑ የሚጠይቀው ስለሆነ። ያለ ዲሞክራሲ ዝም ብለ ያንድ ሰው ወይም የተወሰኑ ግለሰቦች ብቻ ስብስብ ለውጥ ላይ መጣ ይችላል። ውይይቶች መደረግ አለባቸው። ውይይት ደግሞ ሲደረግ ሁልጊዜ የሚጠመን ብቻ መስማት ይፈልጋል።
ግን እኮ ችግሩ ውይይት አሁን ያልከው ውይይት በጣም ትክክል ነው። ከመወያየት መፍትሄ ለማንኛውም ችግር መፍትሄ ሊገኝ ይችላል። ግን የኛ ኢትዮጵያኖች ደግሞ ይሄን ያመለካከት እኛ ኢትዮጵያኖች ደግሞ ቁጭ ብሎ ለመወያየት ባህላችን ካስተዳደጋችን ጀምሮ ከልጅነታችን ጀምሮ ልጅ ይያለን ልጅ ወደ ጓዳ ነው ሴት ወደ ጓዳ ነው ምናምን ይሉታል። ያንን እየሰማን ትልልቆች ሲያወሩ ወደ ኋላ ሁን ነው የምትባለው። ሐሳብን መግለጽ አችልም መናገር አችልም። እዚህ ላይ ሳያቸው ሆድ ውስጥ ያለ ልጅ እየዳሰሱ እርጉዝ ሴትን እየዳሰሱ እናትየው ታወራለች ከልጇ ጋር። እኛ ግን ተወልደንም እንትን ስንል ትመጥ ነው የምንባለው። እና ካደግን በኋላ በአደባባይ ወጥተን ውይይት እናደርግ በሚደረግበት ቦታ ላይ አፋችንን መክፈት አንችልም።
እውነት ነው
አይደለም እንዴ?
እውነት ነው።
ይሄ ችግር አለብን። እንዴት ነው ምንፈታው? ይሄንን ነው ወይስ እንደገና ሲወለዱ ተወልደው በዚህ ሀገር ተወልደው ያደጉት ነው የምትጠብቁት ወይስ እኛ ያለም እንደለለን?
ጥሩ ጥያቄ ነው ያነሳኸው። በጣም ነው ማመሰግነው። አንድኛ ኢትዮጵያውያን ልንሰብረው የሚገባ አንድ ባህል አለን። ያ ባህላችን ምንድነው? ብዙ ጊዜ አይተህ ከሆነ እኛ ኢትዮጵያውያን ያለፈ ታሪክን ብቻ ሙጭጭ አድርገን ይዘን ዛሬም የምንኖረው ያለፈውን ታሪክ ነው። የህብረተሰብ እድገት ደግሞ ይህን ይቃወማል። የህብረተሰብ እድገት ሁልጊዜ ካለፈው ይማርና ካለፈው ጠንካራውን ወስዶ ደካማውና ጎጂውን አስወግዶ አሻሽሎ ነው ወደፊት ነው የሚሄደው። የህብረተሰብ እድገት በማቴማቲክስ ቢገለጽ ሊኒየር መሆን አለበት። ሊኒየር ቀጥ ብሎ የሚሄድ መሆን አለበት። አንተ ኢኮኖሚክስ ተማሪ ነህ ታትረዳኛለና ሊኒየር። የኛ የኢትዮጵያውያን ግን ሰርክል ነው
ስንሽከረከር ነው
ቢሽ ሰርክል የሚሄድ አዙሪት ነው። ያንን አዙሪት ሰብሮ መሄድ ያስባል። ይሄን ለማድረግ ደግሞ ሁለት ነገር አለ። የመጀመሪያው ትውልድ ይሄን መቀበል አለበት። ለወጣቱ ቢያንስ የተወሰነ፣ ወጣቱ ደግሞ የግድ ትልልቆቹ እስኪፈቅዱ ሊብሎ መጠበቅ ያለበት መስበር አለበት። አሁን እዚህ ጋር ክላሽ ይኖራል፣ መጋጨት ይኖራል። ከመጋጨት ነው ውጤት የሚመጣው። እኔ ይሄ መጋጨቱ ጦርነት እያልኩ አይደለም፣ ግን ለሰላም ሰላማዊ ግጭት አለ። ለድገት ለስልጣኔ የሚታደርገው መፋጨት አለ።
ያን ያለ ኮንፍሊክት ወይንም ደግሞ የተቃራኒ ሐሳቦች መኖር ለድገት ዋነኛው
ሳይንሳዊ አይደለም።
አድማጮቻችን ይህን ውይይታችንን ከዜናው በኋላ እንቀጥላለን።
እንደምን አረፈዳችሁ የተከበራችሁ አድማጮቻችን። ከረፈዱ 11 ሰዓት ሆኖ ለሳምንቱ አበይት አጫጭር ዜናዎች ቀጥለው ይሰማሉ። የኢትዮጵያ አምስተኛው ዙር ሀገር አቀፍ ምርጫ እየተካሄደ ነው። ህዝባዊ ወያነ ሓርነት ትግራይ ስልጣን ከያዘ በኋላ የሚያካሄደው አምስተኛ ምርጫ በህወሓት መራሹ ኢህአዴግ አሸናፊነት እንደሚጠናቀቅ ዓለም አቀፍ ተቋማትና ተንታኞች ይስማማሉ። በሺ የተቆጠሩ ዜጎችን ከምርጫ በኋላ ረብሻ ያስነሳሉ በሚል በቁጥጥር ስር ያዋለው መንግስቱ የፖለቲካ ፓርቲ መሪዎችን ሳይቀር እየደበደበና እያሸማቀቀ የምርጫ ታዛቢዎችን ተወዳዳሪዎችን በማዋከብና በማሳደድ ስራ ተጠምዶ መክረሙ ይታወቃል። በዚህ ሀገር አቀፍ ምርጫ ከዚህ ቀደም በመሳተፍ የሚታወቁት የአውሮፓ ህብረትና የአሜሪካው ካርተር ማዕከል ምርጫውን በማጣጣል የማይታዘቡ ሲሆን የአፍሪካ መንግስታትን የሚከላከለው የአፍሪካ ህብረት 59 ታዛቢዎቹን አሰማርተዋል። ለምርጫው 36 ሚሊዮን ሰው ተመዝግቧል ያለው ምርጫ ቦርድ ከ45000 በላይ የምርጫ ጣቢያዎች መኖራቸውንም ገልጿል። በዛሬው ምርጫ መድረክና ሰማያዊ ፓርቲ በተፎካካሪነት የተሰለፉ ሲሆን መድረክ 250 ሰማያዊ ፓርቲ ደግሞ 139 የፓርላማ ተወዳዳሪዎችን አቅርበዋል። ሁለቱም ፓርቲዎች ከአራት መቶ በላይ ተወዳዳሪዎችን ለምርጫ ቢያሰልፉም ወደ 252 እና 139 ዝቅ ተደርጎባቸዋል። በምርጫው አብላጫ ወንበር ይዞ መንግስት ለመመስረት ቢያንስ 274 ወንበሮችን ማሸነፍ ያስፈልጋል። ኢቨንዲ እንዳለ ከዛሬው ምርጫ በቀደሙት ቀናት በተለይ በአዲስ አበባና በባህር ዳር ከፍተኛ የጦር ሰራዊት እንደሰፈረ ለማወቅ ሲቻል በተለይ በአዲስ አበባ በብረት ለበስ የታጀቡ ከፍተኛ እንቅስቃሴዎች በተመረጡ ቦታዎች እየተካሄዱ እንደሆነ የተገለጸ ነው። በተያያዘ ዜና በምርጫው ዋዜማ ለአልጀዚራ ቃለ ምልልስ የተሰጡት አይቶ ኃይለማርያም ደሳለኝ በግሌ የምወስነው ነገር የለም፣ ፕሮፖዛል አቀርባለሁ፣ በጋራ ይወሰናል ሲሉ የአልጀዚራው ጋዜጠኛ እርስዎ ከሌላ ብሔር የመጡ በመሆኑ ስልጣኑ የውሸት ነው ብላ ለጠየቀችው ጥያቄ መልሰዋል። በድንጋጤ የተዋጡት ኃይለማርያም ሌሎች በርካታ ጥያቄዎችንም አስተናግደዋል። ስለወደፊት እቅዳቸው የተጠየቁት አይቶ ኃይለማርያም የመጀመሪያም የመጨረሻ እቅዴ አገልጋይ መሆን ነው ብለዋል። በዚህ አስተያየታቸው ብዙዎቹ የሚስማሙ ሲሆን የህወሓት አገልጋይ መሆናቸውን በቀላል ምሳሌም ያስቀምጣሉ። ስለ ጋዜጠኞች የተጠየቁት ኃይለማርያም ጋዜጠኞች አይደሉም፣ ሽብርተኛ ቡድንን ተቀላቀሉና ጦማሪያን ሆኑ በማለት ስለ ጋዜጠኞች ተጠይቀው ስለ ጦማሪያኑ መልሰዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ልዩ ጽህፈት ቤት የአቶ አንዳርጋቸው ጽጌን ጉዳይ ሊመረምር መሆኑ የእንግሊዙ ዘ ጋርዲያን ጋዜጣ ዘግቧል። ጋዜጣው እንደሚለው የአቶ አንዳርጋቸው የህይወታቸው ጉዳይ አስጊ በመሆኑ ጉዳዩ ለተባበሩት መንግስታት የሰብአዊ መብት ኮሚሽን መላኩን የሚገልጸው ጋዜጣው አይቶ ኃይለማርያም ደሳለኝና ለሚመለከታቸው አካላት ደብዳቤ መጻፉን ገልጿል። በቀጣይ ጉዳዩ ተጣርቶ ይፋ እንደሚሆንም ጋዜጣው አስረድቷል። በመጨረሻም በየመን 5 ኢትዮጵያውያን መገደላቸው ተሰማ። ሮይተርስ ከካይሮ እንደዘገበው በሳውዲ አረቢያ የሚመራው የጥምር ኃይል በየመን በአንድ ዓለም አቀፍ የበጎ አድራጎት ጽህፈት ቤት ላይ በወሰደው ጥቃት 5 ኢትዮጵያውያን ሲገደሉ 10 የሚሆኑት ደግሞ ቆስለዋል። ጥቃቱ የሁቲ ሚሊሻዎች ነው እና ደጋፊ ተደርጎ በሚቆጠረው ሀጂያ ግዛት ውስጥ በሚገኘው ማይዲ ከተማ ላይ በከባድ መሳሪያና በአየር መፈጸሙን የዜና ድርጅቱ ገልጿል። የሳውዲ አረቢያ ጦር ከሁቲ ሚሊሻዎች ጋር መዋጋቱን ተከትሎ ሚሊሻዎቹ የሳውዲ አረቢያን ድንበር ጥሰው መግባታቸውን ማስሪያ ቴሌቪዥን ጣቢያ ማሳየቱን ሮይተርስ ዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከስልጣን በተባረሩት ፕሬዚዳንት ሀዲና በሚሊሻዎቹ መካከል ንግግር ለማስጀመር ከሳምንት በኋላ በጄኔቭ ቀጠሮ ይዘዋል። የሳምንቱ አበይት አጫጭር ዜናዎች በዚህ ተጠናቀዋል።
ሀገራዊ ጥሪ ለፍትህና ለዲሞክራሲ ለሚደረቱ ግን ሁላችንም ደጀን መሆናችንን እናረጋግጥ። የአርበኞች ግንቦት ሰባት የአንድነትና የዲሞክራሲ ንቅናቄ ከሌሎች የፖለቲካ ድርጅቶችና ንቅናቄዎች ጋር ግንባር በመፍጠር በሀገራችንና በህዝቦቿ ጫንቃ ላይ በጠመንጃ ኃይል ተፈናጥቶ የሚገኘውን አምባገነን ዘረኛና አገር በታኝ አገዛዝ ስርዓት በማስወገድ የህዝብ የስልጣን ባለቤትነትን በሚያረጋግጥ ዲሞክራሲያዊ የፖለቲካ ስርዓት ለመተካት እልህ አስጨራሽ ትግል እያደረገ ይገኛል። በቀጣይ ለድህነት፣ ለችግር፣ ለስደትና ለህዝባችን ሁለንተናዊ መከራና ስቃይ መንስኤ የሆነውን የወያኔ ስርዓት ከነሰንኮፉ መንቀል የሚያስችል እንቅስቃሴ ለመጀመር ተገቢውን ዝግጅት ያጠናቀቀበት የትግል ምዕራፍ ላይ እንገኛለን። በመሆኑም ለነጻነታችን በግንባር ውድ ዋጋ ለመክፈል የተሰለፉ ጀግኖች ታጋዮቻችንን በምንችለው በእውቀት፣ በገንዘብ፣ በቁሳቁስ መደገፍ የእያንዳንዱ ፍትህና ነጻነት ናፋቂ ሀገር ወዳድ ሞራላዊ የውዴታ ግዴታ ነው። በዚህ መሰረት የነጻነት ትግሉን መደገፍ ይቻል ዘንድ የሲዩዲን አርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ የገቢ ማሰባሰቢያ መርሃ ግብር አዘጋጅቷል። የተከበራችሁ በስቶኮልም ከተማና በዙሪያው የምትኖሩ ኢትዮጵያውያንና የኢትዮጵያውያን ወዳጆች በሙሉ በመርሃ ግብሩ ላይ በመገኘት የበኩላችሁን ድጋፍ እንድታደርጉ ሀገራዊ ጥሪ እናስተላልፋለን። ለዚህ ታላቅና ሀገራዊ አጀንዳ በጋራ የዜግነት ግዴታችንን እንወጣ። በዝግጅቱ ላይ የንቅናቄው ከፍተኛ አመራሮች ወቅታዊ የትግሉን ደረጃ በምስል በማስደገፍ ገለጻ ያደርጋሉ። አድራሻ ሰብቶፒያ ሮትማንስቫገን 10 አልቢ ቀን ሜይ 30 2015 ሰዓት ከ13:30 እስከ 23 ኢትዮጵያ ለዘላለም ትኑር። ነጻነት ነጻ አርበኞች ግንቦት 7 ለአንድነትና ለዲሞክራሲ ንቅናቄ ሲዩዲን
ታላቅ የስፖርትና የባህል ፌስቲቫል በስቶክሆልም ከተማ በጉጉት ሲጠበቅ የነበረው የኢትዮጵያ የስፖርትና የባህል ፌስቲቫል ደረሰ። ኢትዮጵያውያንና ትውልደ ኢትዮጵያውያን በጋራ የሚያከብሩበት ታላቅ ፕሮግራም በስቶክሆልም ከተማ ሊከበር ነው። አርብ ጁን 26 ከ13 ሰዓት ጀምሮ እስከ ምሽቱ 20 ሰዓት እና እንዲሁም ቅዳሜ ጁን 27 ከጧቱ 9 ሰዓት እስከ 21 ሰዓት ድረስ የሚከበር መሆኑን የስፖርት ማህበሩ በደስታ ያበስራል። የዝግጅቱ ቦታ ሃሉንዳ ኢፔ። ይህ ፕሮግራም ከሀገራቸው ውጭ ኑሯቸውን በአውሮፓ ካደረጉ ኢትዮጵያውያን ታላቅ የመዝናኛ መድረክ ከመሆኑም ባሻገር በሀገሮ ቋንቋና ሙዚቃ እየተደሰቱ ከምግብና መጠጡ እየተቋደሱ ከወዳጅ ዘመዶ ጋር የልቦን የሚያወጉበት እንዲሁም የተለያዩ ስፖርታዊ ጨዋታዎችን በመመልከትና በመደገፍ ራስዎን የሚያዝናኑበት መድረክ ነው። በዚህ በአመት አንድ ጊዜ ብቻ በሚገኘው ልዩ አጋጣሚ ይጣቀሙ ዘንድ ተጋብዘዋል። በዝግጅቱ ጊዜ ድንኳን ለመከራየት ለምትፈልጉ በኢሜል አድራሻችን ethiosweden8@gmail.com መመዝገብ ትችላላችሁ። የሁለቱ ቀን የድንኳን ኪራይ ዋጋ 1200 ክራውን መሆኑን በዚያ አጋጣሚ እንገልጻለን። ለበርካታ ዓመታት በስኬት ተጀምሮ በስኬት የሚጠናቀቀው በዚህ ታሪካዊ ፌስቲቫል ላይ በፍጹም አይቀርም። ቦታ ሃሉንዳ ብሩና ኢፔ ቀን አርብ ጁን 26 ከ13 ሰዓት እስከ 20 ሰዓት ቅዳሜ ጁን 27 ከጧቱ 9 ሰዓት እስከ ምሽቱ 21 ሰዓት ቅዳሜ ዕለት ከዝግጅቱም በኋላ የሙዚቃ ምሽት እንደሚኖርን በዚያ አጋጣሚ እንገልጻለን። የኢትዮጵያን ስፖርትና ባህል ፌዴሬሽን በስዊድን
አድማጮቻችን አሁን ከአቶ አበረ የኢትዮጵያ ኮሚኒቲ መሪ ጋራ ውይይታችንን እንቀጥላለን። ቅድም በጀመርነው ውይይት ላይ ስለ አስተዳደጋችንና ይሄ ኮንፍሊክት ምንፈራ ተወያይቶ ችግሮችን መፍታት እንዳንችል ያደረጉን የአስተዳደግ ችግሮችም አሉ ሌሎችም ቢኖሩ እና ይሄንን እንዴት ነው ምንፈታው? ቅድም ላል ጠየቁት እዚህ ያሉትን እዚህ ተወለዱትና ህፃናትና ወጣቶች እነሱ መቼም ያው በነጻነት ስላደጉም ሊሆን ይችላል በህብረተሰቡን ባህልን ተቀብለው ስላደጉ ሐሳባቸው መግለጽ አልፈልግም ካሉ አልፈልግም ይላሉ ይናገራሉ ያስረዳሉ። እኛ ግን የወዳችን በወዳችን አድርገን ወደ ኋላ ነው የምንቀረው። ስብሰባም ብንመጣ ጻጥ ብለን ነው የምናዳምጠው ምክንያቱም መናገርን አልለመድንም። ይሄንን እንዴት ነው ምንፈታው ብዬ ጀምሬ ነበርና በዛ ላይ ቀጥላል።
ነው ይሄ እንደው ካለን ጊዜ አጥር ለማድረግ ነው መሞክር ምክንያቱም ከህብረተሰብ እድገት ጋር መሰረት አለው። የኢትዮጵያ ችግር ብቻ አይደለም ሌሎችም ሀገሮች የችግር ነበርባቸው።
ስለ ኢትዮጵያ
ነው የምናወራው። የኢትዮጵያም ጉዳይ ከሌላው ዓለም የተለየ ስላልሆነ አንዳንድ ጊዜ እኛ ኢትዮጵያ ምን አለ መሰለ እኛ የተለየነን ብለን ራሳችንን አጥራን ቁጭ ብለናል። አይደለንም
ግን የተለየን
አይደለንም። ለምንድን ነው ወደ ኋላ ብንሄድ ለምሳሌ ላይትመንት ፔሪድ የሚባል ታስታውሱ እነ ሩሶ የነበሩበት የመለቃቃት ዘመን ማለት ነው።
ዣን ዣክ ሩሶ
በመጽሐፍ በመጽሐፍ በመሰለፍን በቲያትሮች በምኖች በምኖች ሐሳባቸውን እየገለጹ ሲመጡ መታሰር ነበር እነሱም ጋር መገደልም ነበር ግን የዛሬ 100 ምናምን አመት ነው እንግዲህ ወደኋላ እኛ ምን ያህል ተቀረን እንቁጠረው ያ ያም ነበር በአውሮፓም ደረጃ ራሱ ግን ወደኛ ስንመጣ የኛ ረዘመ በዛ ሌላው ዓለም እየጣለን ይሄዳል እኛ ግን ቀድም ይያለው ታሪክን እንንኖር ሆነናል
መስራት ሳይሆን
ታሪክ ተሰራዋለህ
እኛን ሰራም እኛ ግን ዝም ብለን የድሮውን ያላዘብ ነው ያማጀግ
ወይ ማጽየምን ይልክ ወይ ማጽየ ዮሐንስ ወይ ሌሎችም ኢትዮጵያውያን ታላላቅ ኢትዮጵያውያን በወቅቱ ያን ታሪክ ሰርተው ሄደዋል ያን ታሪክኛ መኖር አንችልም እኛ ማድረግ ያለብን ምንድነው ዛሬ የሚጠበቅብንን ታሪክ መስራት ነው የኛ ታላላቆች አሁን ታሪክ የሚጽፉበት ጊዜ ነው እኛ ደግሞ እኔና ይበኒ አካባቢ ያለን ወልማስታዎችና ወጣቶች ደግሞ ታሪክ ምን ሰራበት ጊዜ ነው ያን ለማድረግ ደግሞ ቀድም እንዳልኩ መሰባሰብ ያስፈልጋል ስንሰባሰብ ግን እንዴ ዝም ብሎ የይስሙላ መሰባሰብ አይደለም ሪሊ ሲንሰር ሆነን በቀልባችን በቅንነት በተንኮል በሸር በምን በደባ ሳይሆን በቅንነት እየተገናኘህ እየተወያየህ እኔ አህመድ ልክ አይደለህም ብልህ አትጥላኝ ምንድነው ልክ ያልሆንኩት ለጠይቀኝ አንተም አበረ ልክ አይደለህም በለኝ ወው ደስ ነው የሚለኝ እኔ አህመድ ምን አይቶ ነው እኔ ያላየሁትን አንተ ስታይልኝ ደስ ሊለኝ ነው የሚገባ
አበረ ግን አንድ ችግር ደግሞ አለ ውይታችን ከቀጠለ ነው አይደል ብዙ ጊዜ የማየው በእኛ በኢትዮጵያ እንግዲህ እኛ ኢትዮጵያኖች ነው ምለው እኔ ሌላው ኮንሰል ብዙም አያደርገኝም ከኢትዮጵያኖች ከዓለም ውስጥ ያለን ብንሆንም የኛ ችግር ነው የሚታየኝ እኛ ደስታም እና የማየው ምንድነው ጥሩ ሐሳብ እንኳን አንተ ብታቀርብ እኔ ምለው ምንድነው ሐሳቡን አይደለም ማየው ማን ነው ያቀረበው እሱ ነው ያቀረበው አይ አንድ ተንኮላለችበት ወይ ለራሱ ጥቅም ነው ወይ ደሞ እኔ ለመጉዳት ነው ይሄን ያቀረበው እንጂ ለኮመን ጥሩ ብሎ ለሁላችንም ጥሩ ነው ብሎ አይደለም ስለዚህ አንድ ነገር መኖር አለበት እኛ ምን ነው ምንድነው ሐሳቡን አይደለም ሰውየው ነው
እነሱ ነው አሁን ይሄ አጭር መሳሪያ ነው መሰጠህ ለዚህ እንደው ተው የመጀመሪያ በጣም ትልቅ መጽሐፍ የሚባለው እንግዲህ አይደል የምን ከመነት መጽሐፎች ውስጥ መጽሐፍ ቅዱስ ነው መጽሐፍ ቅዱስ ምንድነው የሚለው አባት የሚያስተምሩትን እንጂ የሚሰሩትን አትዩላል አንድ መንፈሳዊ አባት የሚያስተምሩትን ነው ሰው መስማት ያለበት እንጂ የሚሰሩትን
በቀላል አማርኛ ቄስ የሚሰራውን እንጂ የሚናገረውን እንጂ የሚሰራውን
አባት ልብናላት የሁሉንም የእምነት አባት
በቀላል አማርኛ አልኩኝ
አዎ የሁሉንም የእምነት አባት እና ሁልጊዜኛ ማየት ያለብን ሐሳቡን ነው በግለሰብ ደረጃ ከሆነ ሰው ነኝ እንደ ሰው ተሳሳታለሁ እንደ ሰው ተሳሳታለሁ ኖ መሳሳት ሰባዊነት ነው
ባጭር ይሄንን በለው የሐሳቦች ግጭት ችግር የለበትም የሰዎች ግጭት ነው የኢንዲቪጁዋል የሰውን ሐሳቡን መቃወም ወይ መደገፍ አደጋ የለውም ጥቅም አለው ሰውየውን ግን አትንካው በዚህንስ ማማ
በጣም
ጥሩ የኢትዮጵያ ኮሚኒቲ ከተቋቋመ በኋላ ተቋቁሟል አሁን እንግዲህ አንድ ህብረተሰብ ወጣት ክፍል አለው ህፃናቶች አሉት አረጋውያን አሉት እስከዛሬ ብዙም ያተኮረ አይመስልም በእነዚህ ተለያዩ ክፍሎች የሚያስፈልጋቸውና የሚሰጡትን ጥቅም የተረዳ አይመስለኝም የኢትዮጵያ ኮሚኒቲ ይሄንን አስባችሁበታል
በእውነቱ ይሄንን ኮሚኒቲ እንዲመሰረት ጥናት ያደረጉ እና መተዳደሪያ ደንቡን ያወጡ ነጋሽ በላይ ይመራው የነበረ ኮሚቲ ምስጋና ይግባው እነዚህ ነገሮች ሁሉ በመተዳደሪያ ደንቡ ተካተቱ ናቸው
ኦኬ
አሁን እኛ እነሱን የሚሰሩልን ሰዎች አሳይን አድርገናል ገና ኢትዮጵያ የሆኑ ግን በዚህ ባምራር ውስጥ የሌሉ ኮሚኒቲውን በተለያየ ሙያ ያገለግሉን የሚችሉ ሰዎችን ይያፈላልግን ነው በዚህ አጋጣሚ እናንተም እንደምትተባበሩን እርግጠኞች ነን በዚህም በአሁኑ 50 ጥሪ ያደርጋለሁ በተለያዩ ዩኒቨርሲቲዎች በተለያዩ የምርምር ተቋማት ያሉ ኢትዮጵያውያን በተለያዩ የእምነት ቦታዎች ያሉ በክርስትናውም በእስልምናውም ያሉ ኢትዮጵያ ታላላቅ ኢትዮጵያውያን በድሜም
እምነት የሌላቸው
ደፈነት ኢትዮጵያውያን ናቸው እና እነሱ በሙሉ በዚህ የኮሚኒቲ ስራ ውስጥ እንዲሳተፉ እንፈልጋለን አሁን ምናልባት ዛሬ መቅረብ ስላለብኝ ቀረብኩ እንጂ እኛ ማውራት ያለብን ከሰራን በኋላ ነው ብለን ነው ምናምነው ያው ነው አዲስ የተመረጠው የኮሚኒቲ አመራር መጀመሪያ ስራ መስራ በጣም ብዙ ስራዎችን እየሞከርን ነው እንዴት አርገን መስራት እንዳለብን ልምድ ካላቸው ሰዎች ከእንደናንተ አይነት እና ሌሎችም ሰዎች እየጠየቅን መረጃ እየሰበሰብን ነው ምክንያቱም እቅድ ማውጣት አለብን እቅድ ለማውጣት ደግሞ ለቅድ ሊያበቃ የሚችል ግባት ማግኘት አለብን ያን ግባታውን በመሰብሰብ ላይ ነን ያለ
አበረ ሰዓታችንም እየደረሰች ነው ብዙ ውይይት የሚፈልግ ነው አሁን አንተ ስትናገር ሰማ እያንዳንዱ ቃል አዳዲስ አርስቶች ይከፍትልኛል ብዙ ኢትዮጵያን የሚያስበው ምንድነው የኢትዮጵያ ኮሚኒቲ ቢቋቋም ቶሎ የሚታየው ምንድነው የኢትዮጵያ ሴንተር ከዛ ጋር ነው የሚያያይዘው መገናኛ በነገራችን ላይ ወሳኝ ነው ምክንያቱም አስተውሳለሁ የኢትዮጵያ ሴንተር በነበረ ጊዜ አንድ ነገር በኢትዮጵያውን መካከል ተደረገ ሲባል ሁሉም ሮጦ እዛ ይመጣል እዛ ይመጣና ምንድነው የተደረገው ምን አለ መገናኛ ሆኖ ነበር እንደውም አንድ ሰሞን ትዝ ይለኛል ከመደሰቻ ከመሰብሰቢያ ከመወያ አልፎ ሀዘን ኢትዮጵያኖች እንኳን ሀዘን ማድረግ ጀምረው ነበር አስተውሳለሁ ፈቅደንላቸው እዛ ሀዘን ይቀመጡበት ነበር እና ያንን ነገርስ ጭንቅላታችሁ ውስጥ አለ ማህበሩ ያስቡበታል ይሄንን
በጣም አዝናለሁ ያኔ ባለመኖሬ ምናልባትም እንዳይፈርስ ከመታገሉትስ አንዱ ሊሆን ይችላል ነበር አሁንም ያን መልሰን መገንባት አለብን ቀድም እንዳልኩ እኛ ኢትዮጵያውያን ታሪክን መኖር ሳይሆን ታሪክን
መስራት አለብን
አለበለዚያ እየጠፋን ነው እንዴ የመጨረሻ መስጂድ እንደ መጨረሻ መልእክት ታሪክኛ መስራት ካቆምን የዛሬ 100 ዓመት የተሰራው ታሪክ እያለቀ ነው አሁን እየጠፋ ነው መጀመር አለብን እና እናንተ ያላችሁ በእናንተ ጊዜ የነበረው ለምሳሌ የኢትዮጵያ ሴንተር ተመልሶ ሁለተኛው ኢትዮጵያ ሴንተር
አድጎ በተሻለ ሁኔታ
አዎ የእናንተ ልምድ የእናንተ ኤክስፐርቲ በጣም እንፈልጋለን
በነገራችን ላይ ለማጠቃለል ያህል ውይይታችንን ሌላ ጊዜ በሰፊው እንወያያለን እንዳልኩት አርስት አንድ አርስት ሰጥህ አንተ ኤክስቴክህ አስር ስለምትመልስ የተለያዩ እንትኖች እንደገና የኔንም እንትን ያሰፋዋል ውይይት ማድረግ ካንተ ጋር እውነት ለመናገር ደስ ይላል ስዊድኖች ብዙ ጊዜ መስሪያ ቤት የሚያጫውቱኛል የስራ ጓደኞችና እኛ ያን ጊዜ የሚሉኝ የነበረው ነው 8 ሚሊዮን ነን ግን 24 ሚሊዮን የድርጅት አባሎች ነን ይላሉ። ምን ማለታቸው ነው? የተለያየ ድርጅት አለ እዚህ ሀገር በበሽታ በኩል ብትል በዛ ውስጥ ገባ የዛ አባል ነ በምና በፈለከው እና ኦርጋናይዝድ ከሆንክ መንግስት ይሰማሃል። ፍላጎትህን ያሟላልሃል። መንግስትም ደግሞ ኦርጋናይዝድ ከሆንክ አንተን አፕሮች ለማድረግ ይቀለዋል ማለት አንተን የሚፈልገውን ነገር መልክ ለማስተላለፍ ይቀለዋል ኦፍ ኮርስ የኛ ሀገርና የዚህ ሀገር መልክ የሚያስተላልፈው የተለያየ ነው እዚህ ሐሳብ ያቀርብላል ተቀበል 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 ከመብት ነው
እንደው
በዚህ ምክንያት ኢምፖርታንት ነው
ከመዝጋት በፊት አንድ መልክ ፍቀድልኝ
ቀጥል
በኦንላይን የኮሚኒቲው አባል እንዲሆኑ ሁሉም ኢትዮጵያዊ መሆን ይችላል ይሄ የፖለቲካ የምነት የጎሳ ምናምን የሚባል ነገር የለም በኢትዮጵያዊነት የኢትዮጵያ ወዳጅ ሆነ ሁሉ የዚህ ኮሚኒቲ አባል መሆን ይችላል
ያን ኢትዮጵያ ወዳጅም
አዎ ወዳጅም ጭምር ማለት ነው ኮሚኒቲ ነው እኛ ይሄ አሁን ኮሚኒቲው የፖለቲካ ስልጣን ለመያዝ ወይም የፖለቲካ ስራ ለመስራት አይደለም እኛ ኢትዮጵያውያን ባህላችን እምነታችን ታሪካችን መጠበቅ አለበት ያንን ለማድረግና ኦንላይን ላይ የተዘጋጀ ፎርም አለ ኢሜል ያለው ሰው ኢሜልም ከእናንተ መውሰድ ይችላል ኢትዮጵያን ኮሚኒቲ የሚል ኢሜል ተከፍቷል ያንን በደንብ እናስተዋውቃለን ወደፊትም በዛ እየተመዘገበ ኦንላይን ነው በጣም ቀላል ነው በአማርኛ ነው የተዘጋጀ ክሊክ ስታደርገው ተመዘግ መረጃ ያንተን ዝርዝር ይጠይቃል በጣም አጫጭር ነገር ነው በዛ መመዝገብ ይችላሉ ሌሎች ሌላው ትልቁ ይሄ ኮሚኒቲ የሚሰራው የፖለቲካ ስራ አይደለም በርግጥ የሰው ልጅ ከፖለቲካ ውጭ አይደለም ግን እንንሰራው ስራ ማህበራዊ ስራ ነው ከዛ በኋላ የፖለቲካ አቋም የግለሰብ አቋም ነው ይሄ የጋራ አቋም እንደ ኢትዮጵያዊነት የኢትዮጵያዊነት አቋም ነው
ኢትዮጵያኖች እዚህ ሀገር ሲኖሩ በጋራ የሚደርስባቸውን ችግር በጋራ ለመቅረፍ በጋራ የሚያስፈልጋቸውን ፍላጎታቸውን ለበላይ ለማሰማት እነዚህን ነገሮች ለመስራት ነው በመጀመሪያ ደረጃ
እና ኢትዮጵያዊነትን ማስተዋወቅ ታሪኳን መጠበቅ ትልቅ ሀገር ነች ኢትዮጵያ
በነገራችን ላይ በዛም ትልቅ ስራ ነው የሚጠብቃቸው በተለይ በየጊዜው ሬዲዮ አብይታም የሚሰማው የሚደርሰው ምንድነው የዚህ የህፃናት ቋንቋ የስደተኞች አስተርጓሚ ያን እኛ ሳንሆን እናንተ ናችሁ መያዝ ያለባችሁ ኮሚኒቲው ነው መያዝ ያለበት ያንን ስራ እኛም እንረዳለን እኛም እንገፋችኋለን እኛም እንከታተላችኋለን ሰራችሁ አልሰራችሁ ይላልና በተለይ እነዚህን ስራዎች በቀጥታ ኢትዮጵያኖችን አዲስ የመጡትንም ልጆቻቸውንም የባህልና ቋንቋቸውን ለማስተማር የሚፈልጉትንም ችግር ለመቅረፍ ይሄ ኮሚኒቲ አስፈላጊ ነው ብለን እንላለን አቶ አበረ ወደፊት ሰፋ ያለው ውይይት እንደምናደርግ ባለሙሉ ተስፋ ነኝ እናመሰግናለን
በጣም እናመሰግናለን አቶ አህመድ እና የኢትዮጵያ ድምጽ ሬዲዮ
ይደንደው አይጠፋም ይነጋል ይመሻል ይነጋል ይመሻል ለመውደድ ነገር ብስጭት ያሻል ብስጭት ያሻል የኔ ልብ ሞኝ ነው አጥፊው ሊመጣል አጥፊው ሊመጣል ይዴ ከተገኘ መውደድ መጭታታል መውደድ መጭታታል አይደለ ልብ ማለት ሰሚው ጌትንጎ ታቢሆ ጌትዬ ነው ተቃሚው ጌትዬ ነው ተቃሚው ጌትዬ ከተገኘ የህይወት ልታ መወደድ ላይጠፋ ከተገኘ ጊዜ ከተገኘ ጊዜ ጆሮ ብቻ አይደለም ልብ ማለት ሰሪው ጌትንጎ ታቢሆን ጌትዬ ነው ተቃሚው
አድማጮቻችን ከዚህ በመከተል ደግሞ በፕሮግራማችን መግቢያ ላይ እንደገለጽንላችሁ የግንቦት አርበኞች ግንቦት 7 የአርበኞች ግንቦት 7 የአንድነትና ዲሞክራሲ ንቅናቄ ሰሞኑን ያቀደውን በሚቀጥለው ሳምንት መሰለኝ የገንዘብ ወይንም ፈንድ ሬይዚንግ በተመለከተ ውይይት እናደርጋለን ከነሱ ጋራ። እዚህ ስቱዲያችን ውስጥ ሁለት እንግዶች አሉን። እንግዶቻችን ራሳችሁን እንድታስተዋውቁ እጋብዛለሁ።
ኦኬ ስሜ በላይነት እና ይባላል። ይቀጣ የግንቦት 7 በስቶክሆልም በስዊድን የስራ አስፈጻሚ እና የምክር ቤት አባል ነኝ።
ሌላው እንግዳችን
መላኩ ወልደ አምላክ እንደዚሁ የአርበኞች ግንቦት 7 የአንድነትና ዲሞክራሲ ንቅናቄ የስራ አስፈጻሚ አባል ነኝ።
በስልክ ደግሞ አንድ እንግዳ አለን። እንግዳችንን ራስዎን እንዲያስተዋውቁ እጋብዛለሁ።
እሺ አመሰግናለሁ። እኔ ባንታሁን እባላለሁ። ቀድሞ የኢትዮጵያ ሕዝብ አርበኞች ግንባር አባልና አሁን ደግሞ የአርበኞች ግንቦት 7 የምክር ቤት አባል ነኝ።
ወደ ጥያቄ ከመግባት በፊት እርስዎ ጋራ የሰማሁት የማውቀው በግንባሩ የነበሩ ሰው ነዎት?
እርግጥ ነው።
በጫካ ነው የሚባለው ግንባሩ? በራ
ትግሉ ማከለ።
ኦኬ ትግሉ ማከለ ነበሩ ነው። እንግዲህ ከናንተ ጋር ነው ውይይት እናደርገው። እስቲ ለውይይታችን እንዲቀለን መጀመሪያ እዚህ ካላችሁ ልጀምርና ይሄ ገንዘብ ማሰባሰቢያው ያስፈልገበት ምክንያት አጥራጥራ አርጋችሁ ጀምሩ።
ኦኬ ይሄ ገንዘብ ማሰባሰቡ አስፈልጊ የሆነበት ምክንያት ሁላችንም እንደምናውቀው ያርበኞች ንቅናቄና ግንቦት 7 ውህደት ካደረጉ ወዲህ በከፍተኛ ደረጃ ከስትራቴጂያቸው አንዱ ግብ የሆነውን በመሳሪያ የታገዘ እንቅስቃሴ ለመጀመር ዝግጅታቸውን ያጠናቀቁበት ጊዜና ወቅት ነው። ለዛም እንግዲህ ያው በአጠቃላይ የሚያስፈልገውን አጠቃላይ ወጪ ምን ያህል እንደሆነ ይታወቃል። በዚህም መልኩ ይሄ እንቅስቃሴ በአጠቃላይ የድርጅቱ ቅርንጫፍ ባሉበት በአለም ደረጃ ይሄ የገንዘብ ማሰባሰብ ፕሮግራም ይካሄዳል እየተካሄደም ይገኛል። እና ከዚህ አንዱ ክፍል ነው ይሄ።
እንግዲህ ይሄ ማለት ይሄ ገንዘብ ማሰባሰቢያው እዚህ ስዊድን ብቻ ሳይሆን በሌሎች አካባቢዎች ድርጅቱ ባለበት ይካሄዳል ማለት ነው።
በትክክል እየተካሄደም።
አቶ በላይ
እሺ እኔ እዚህ ላይ መጨመረው እንግዲህ ይህ ውርደት በሀገራችን ላይ በኢትዮጵያ ላይ የሚደርሰው ውርደት መቆም አለበት። ይሄ ቲያትር መቆም አለበት። እና ይሄን ግብ ለማስቆም እንግዲህ ዝም ብለን ከምንቀጥል አንድ ነገር ማድረግ አለብን ብሎ የአርበኞች ግንቦት 7 በራሃ ገብቷል። ይህንን ተፈጻሚነት ለማድረግ ማንኛውም ኢትዮጵያዊ በዚህ ጉዳይ ተቆጭቷል፣ ተዋርደናል፣ የሚፈልግብኝ ማድረግ አለብኝ ብሎ የሚለውን ኢትዮጵያዊ ሁሉ በዚህ ጉዳይ ላይ መሳተፍ አለበት ብለን እናምናለን። እንግዲህ ይሄ ጉዳይ እኔ ላይ ካልደረሰ ብለን ዝም ብለን ማየት እንደማይገባን ሁላችንም እናውቃለን። እና ይህንን በስራ ላይ ለማዋል ለወያኔ የአምስት ዓመት ፕላን መዘጋጀት አለብን ብዬ አምናለሁ። ስለዚህ በቃ ማለት አለብን። ይሄ ስሜት አይደለም። በቃ ብለን ካልተነሳን ቁጣ፣ እልህ እንዲይዘን ያስፈልጋል። ታዲያ ይህን ቁጭት እኔ ስላልኩኝ ሳይሆን ናቹራሊ የሚመጣ የሰው ልጅ ስሜት መሆን አለበት ብዬ አምናለሁ። ታዲያ ይህንን የኢትዮጵያ ሁሉ ግብ ተሸክሞ መኖር እንደሌላው ዓለም ህዝብ አይደለንም ማለት ነው ወይስ ምን ነካን? ኢትዮጵያ በሙሉ ምን ነካም ብዬ ነው ማለት። ስለዚህ ይህንን ለማስወገድ ሰልፍ ወጥተን አደባባይ ወጥተን መፍትሄ ከማይሰጡን ፈረንጆች ፊት ወጥተን ፍርድ እንፈልጋለን። ይህንን ፍርድ እንግዲህ አላገኘንም፣ አይተናል። ጉዳዩ የራሳችን ነው። ይህንን ናሽናል ውርደት ማቆም አለብን። ማልቀስና መጮህ መቆም አለበት። ስለዚህ ይህንን ለመታገድ እንግዲህ አርበኞች ግንቦት 7 በረሃ ገብቷል። ይህንን ጉዳይ እንግዲህ ከሀገር ቤት ጀምሮ ከውጭም ሀገር ህዝቡ እየጎረፈ ነው። የኢትዮጵያ ሰራዊት ፋጋዚን የተባለው ድርጅት ጨምሮ ወደ ድርጅቱ እየተደባለቀ ነው እየተደባለቁት ነው። ስለዚህ ጊዜያዊ እርዳታ ይሄ ድርጅት ያስፈልጋል፣ ጊዜያዊ እርዳታ ማለት ነው። ይሄንን ካላደረግን እንግዲህ የሚቀጥለው በእርዳታና በህዝብ መዋጮ ሊዋጣ አይችልም።
አቶ በላይ እንደምትለው እንግዲህ ይሄ የግዴታ መደረግ አለበት ብሎ በረሃ ገብቷል ነው የምትለን። ግን አንድ ነገር ባጭሩ አጠራጥር ያረን ባጭሩ ግን አንድ ነገር ቅድም ስትናገር መፍትሄ ከማይሰጡን ህዝብ አውሮፓም አሜሪካ ባሉ እንደማለት እንደሆነ ገብቶኛል። በአደባባይ ይወጣን ስንጠይቅ መፍትሄ ከማይሰጡን ጋር ብላል። ይሄ ማለት ባጭሩ ግንቦት 7 እና አርበኞች ግንባርና ግንቦት 7 በውጭ ያሉ ኢትዮጵያኖች በተለያየ መንገድ የሚያደርጉትን ዲሞንስትሬሽኑን ምኑን ተቃወማላችሁ ማለት ነው?
አይደለም። እስካሁን ከደረሰበት ግፍ አንጻር እያንዳንዱ ኢትዮጵያዊ በአለም ላይ በአሜሪካ ፈርመው ይሄ መንግስት ዲሞክራሲ ነው ብለው ሲያበቁ ለሰጡን መፍቴ እነሱ ጋር እንጠብቃለን። መፍቴው የራሳችን እንደሆነ አልተረዳንም ማለት ነው።
እንደገባኝ እንግዲህ ከሆነ ሁለቱም ያስኬዳል። በጣም ጥሩ። እንግዳ ያሉ ከኔ ጋር እንግዳ የወጡ መስሎኛል። ተቋርጧል፣ የስልክ ግንኙነታችን ተቋርጧል መሰለኝ። እንደገና እስከሚገቡ ድረስ ይሄን ነገር ግን የመጀመሪያ ጊዜ አይደለም ይሄ ፈንድሬዚንግ። ኦኬ። ምንድነው ምን ያህል ጊዜ ነው ይሄ ፕላናችሁ? ይሄ ነገር እንዴት ነው የሚቀጥለው? በየአመቱ ይደረጋል? አሁን አንተ እንደምትለው ወደ ግንባሩ ህዝቡ እየጎረፈ ነው።
ኤግዛክትሊ።
ይሄንን መቼ ነው ውጤት የሚታየው?
እዛ ላይ እንግዲህ በአጠቃላይ ይሄ ትግል
ገብቷል። ቆይ አንዴ ላቋርጥ። እንግዳዬ ገብቷል ባየር ላይ ያሉት?
ገብቻለሁ።
ኦኬ። ተቋርጦ ነበር፣ ቀጥል ወንድሜ። አጠራጥር ያረግን ሳስለውም እንዲደርስ
በትክክል የአርበኞች ግንቦት 7 የአንድነትና የዲሞክራሲ ንቅናቄ አላማ በትክክል ከተረዳን ዋናው መሰረታዊው ጉዳይ የአሁን ያለውን አምባገነናዊ ዘረኛና አምባገነናዊ መንግስት ማስወገድ ብቻ ሳይሆን ከተወገደ በኋላ ሊመሰርት ስለሚፈልገው ዲሞክራሲያዊ ስርዓት መነሻ የሆኑ መንደርደሪያ የሆኑ ዝግጅቶችን ማድረግ ይገባዋል። እና በዛ አንጻር ብዙ ስራዎች እየተሰሩ ነው ያሉት። እነዚህ ስራዎች ደግሞ ብዙ ጊዜና ብዙ
ኃይልና ጉልበት
የሚጠይቁ ናቸው። ስለዚህ ይሄ ሁኔታን ማመቻቸቱ ራሱ ለወደፊቱ ለምን መሰረተው ዲሞክራሲያዊ ስርዓት ህዝባዊ ስርዓት አመቺ ሁኔታን
ይፈጥራል።
እና ያንን በአሁኑ ሰዓት እንዳየነው በመጀመሪያ ደረጃ መሳሪያ አንስተው በኃይል የሚንቀሳቀሱ ኃይሎች ጋር መጀመሪያ ከአርበኞች ጋር ውህደት ፈጥሯል። አሁን ደግሞ በቅርቡ በሰማነው መሰረት ከተለያዩ በንቅ በመሳሪያ አንስተው ከሚንቀሳቀሱ ኃይሎች ጋር ከአምስት ድርጅቶች ጋር ጀምሮ ስምምነት ላይ እየተደረሰ ያለ ጉዳይ ነው እና
አብሮ ለመስራት
ውህደት ወይም ደግሞ በትብብር መልክ ለመስራት በሚያስችል ሁኔታ ስምምነቱ መጨረሻ ፋይናል የሆነ ደረጃ የደረሰበት ወቅት ነው።
እስቲ አንዴ እንግዲህ የውጭ እንግዲህ እንደምላስገባ
እሺ ወቅት ነው። በዛ መሰረት እንግዲህ ወደ ተግባራዊ እንቅስቃሴ ለመግባት ዝግጅቱ እየተጠናቀቀ ያለበት ሁኔታ ነው እና ይሄን ሁኔታ ህዝቡ ይረዳል ብዬ ገምታለሁ።
ማበረ ተመልሼ እመጣለሁ እናንተም ጋር። አሎ ጌታዬ፣ በስልክ ያሉት አሉ ከኔ ጋር? ኦኬ። እርሶ ከግንባሩ ነው የመጡት ነው የተባልኩት። አሁን የሰማነው ዝግጅት እየተደረገ ነው፣ የመጨረሻው የዝግጅት እንቅስቃሴ እየተደረገ ነው፣ ይሄንን የሚወሰደውን እርምጃ ለመውሰድ ዝግጅት እየተደረገ ነው የሚለውን እስቲ እርሶ ከቦታው ስለመጡ እስቲ ያስረዱን። ምን ማለት ነው? በምን አይነ ነው የሚያዩት እርሶ? ዝግጅቱ ምን ይመስላል?
ይሄንን ከማለት በፊት አንድ ማስተካከያ ማለት ፈልጋለሁ።
ይቀጥሉ።
አዎ፣ ከትግሉ አካባቢ አሁን የመጣሁ አይደለሁም፣ ግን ከረጅም ጊዜ በፊት እዚያው አካባቢ ነበርኩ ነው ተብሎ ይስተካከልልኝ።
ኦኬ።
አዎ፣ ከዚህ አንፃር የዚያን አካባቢ የተግሉን ባህሪ በሚገባ አቀዋለሁ የነበርሁበት ነው። እንግዲህ በዚህ አካባቢ ትግል የትግልን አስፈላጊነት ወይም ደግሞ በሀገራችንና በህዝባችን ላይ እየደረሰ ያለውን ውርደትና መከራ ለመታደግ ራስንም ለመከላከል ወያኔን በሚገባው ቋንቋ ታግለን ነው ከኢትዮጵያ ህዝብ ጫንቃ ላይ ማስወገድ የምንችለው እንጂ በሰለጠነ መንገድ በፍጹም ሊታሰብ አይችልም ብለን የዚያን አካባቢ የትግል አስፈላጊነት የተረዳን ታጋዮች በዚህ አካባቢ ትግሉን ጀምረነዋል። እንግዲህ የዛኔ ምናልባትም ወያኔ በሰለጠነ መንገድ ስልጣን ለህዝብ ያስረክባን የሚል አስተሳሰብ የነበራቸው ኃይሎች ሁሉ ዛሬ እኛ ከመጀመሪያ የተረዳንበትን መንገድ ተረድቶ ዛሬ ወደ ትግሉ ማከል የመጡበት ሁኔታ ነው ያለ። ወደ አሁኑ ወቅታዊ እንቅስቃሴ ስመለስ በአሁኑ ሰዓት ወያኔ ከመቼውም ጊዜ በላይ በህዝባችንና በሀገራችን ላይ እያሳረፈ ያለው በትር እየባሰ እየጠነከረ የተለያየ ስልቶችን እየተጠቀመ አሁንም ህዝባችንና ሀገራችን ወደ ባሰ አዘቅት እየከተተ ስለሆነ ይህንን በመረዳት ዛሬ የኢትዮጵያ ዲሞክራሲያዊ ኃይሎች ወይም ደግሞ ወያኔን በሚገባው ቋንቋ ነው ማስወገድ ያለብን። አስተማማኝ የሆነ ወታደራዊ ኃይል በመገንባትና የወያኔን ወታደራዊ ጥንቻ መስበር አለብን ብለው የተነሱ ኃይሎች ዛሬ ወደ አንድ የትግል ማዕከል እየመጡ ያሉበት ሁኔታ ነው ያለ። በፋና ወጊነት የኢትዮጵያ ህዝብ አርበኞች ግንባርና የግንቦት ሰባት የፈጠሩት ውህደት የሌሎችም በጎ ተምሳሌት እና በጎ ተጽዕኖ በመፍጠር ሌሎች ታጣቂ ኃይሎችም ወደ ትግሉ ማዕከል እየመጡ ያሉበት ሁኔታ ነው ያለው። ይሄ ደግሞ የኢትዮጵያ ህዝብ ከ24 ዓመት በፊት ጀምሮ ይገፋው የነበረ ይጠይቀው የነበረ ጥያቄ ምላሽ እያገኘ የመጣበት ሁኔታ ነው ያለ። ስለዚህ ወያኔን በመታገሉ ረገድ ወይም ደግሞ ራስን በመከላከሉ ረገድ ጦርነት ተገደህ የምትገባበት እንጂ ምርጫ አይደለም። እንግዲህ ከመጥፎ ምርጫ የተሻለው ምርጫ ነው። ምክንያቱም ሁሌ እየተደበደፍና እየተረገጥክ ከምትኖር ቢያንስ ራሴን እየተከላከልኩ ሀገርና ህዝብን መታደግ አለብኝ። በዚሁም ረገድ እኛ ፋና ወጊዎች ሁነን እንደ ጧፍ በርተንና እንደ ሻማ ቀልጠን ለሀገርና ለህዝብ ቤዛ ሁነን አቅጣጫውን ማሳየት አለብን ብለው የተነሱ ኃይሎች ከመቼውም ጊዜ በላይ አስተማማኝ የሆነ ወታደራዊ ኃይል በመገንባት ላይ ናቸው። የጋራ የሆነ የትግል ማዕከል በመፍጠር ላይ ናቸው። እንግዲህ ይሄ ደግሞ እስካሁን ድረስ በተለይም ይሄ ውህደት ከመፈጸሙ በፊት በተናጥ ሊደረጉ የነበሩ እንቅስቃሴዎች እኔ የኢትዮጵያ ህዝብ አርበኞች ግንባር መስራችና በዚያው በትግሉ አካባቢ የነበርኩ ነኝ አውቃለሁ፣ እና የሚያስከፍለውን ዋጋም አውቃለሁ። እስካሁን ድረስ በዚያ አካባቢ የነበረውን እንቅስቃሴ በራስ ተነሳሽነት ያው አስተናጋጅ አካላት ሊኖሩ ይችላሉ ካላቸው እያካፈሉ እንጂ በተለይ ከኢትዮጵያውያን እገዛ የተገኘበት አጋጣሚ ብዙም አይደለም። ስለዚህ ደሙን በቅጠል እየጠረገ ሲታገድ የነበረ አርበኛ እንደነበረ እዚህ ላይ ማስመር እፈልጋለሁ። ያን ሁሉ ዋጋ ሲከፈል ግን ለሀገርና ለህዝብ የሚከፈል ዋጋ ከመሆኑ አኳያ ሌላው ኢትዮጵያዊ ይህንን ትግል በመቀላቀል የሚችለውን ድርሻውን ሁሉ ሊወጣ ይገባል። ምክንያቱም እንደተጠቀሰው ደምንና ቁስልን በቅጠል ከመጥረግ ቢያንስ በፋሻ መጥረግ አለበት የሚል ቁጭት በእያንዳንዳችን ህሊና ውስጥ መስረጽ መቻል አለበት። ምክንያቱም ይሄ ትግል የፖለቲካ ስልጣን የመያዝ ወይም መንግስት የመመስረትና ሌላ ፍላጎት አይደለም። ራስን የመከላከል የነጻነት ትግል ነው። ትግሉ የነጻነት ትግል ነው። የህግ የበላይነት ፍትህ ሰፍንበትን ስርዓት የማምጣት ጥያቄ ነው። ሌላ ጥያቄ የለውም። ሌላ አጀንዳ የለውም። ስለዚህ ይህን የነጻነት ትግል ሁሉም ኢትዮጵያዊ የሚችለውን አቅሙ የፈቀደውን ሁሉ በማድረግ ትግሉን በማጠናከርና በማሳደግ አቅማችን በመገንባት የወያኔን ወታደራዊ ጡንቻ አስተማማኝ በሆነ ኃይል መስበርና ለህዝብ ተገዢ እንዲሆን ማድረግ
አለብን ነው የሚሉት። ማንኛውም ኢትዮጵያ ይሄን ማድረግ አለበት ነው የሚሉት። እስቲ እንግዲህ አሁን እናንተ ሶስታችሁም ስትናገሩ እንደምሰማው ምንድነው ህዝቡ ማድረግ የሚገባውን ነው። ስሜቱ መነካት አለበት፣ በደሉም ሊሰማው ይገባል፣ ለዛ ደግሞ አስተዋጽኦ ማድረግ ያለበት ትክክል ነው። አሁን ጥያቄው ያለው እናንተ የቀረባችሁት ያንን ከመናገራችሁ አልፎ ደግሞ ህዝቡ ደግሞ ከናንተ ማወቅ የሚፈልገው አለ በምን አይነት ሁኔታ ላይ ነው ያለው ይሄ የትግል ሁኔታ በእናንተ የትግል መስመር በምን አይነት ሁኔታ ላይ ነው ያለው ምክንያቱም ከተጀመረ ብዙ አመታት ሆኗል ወያኔ ስልጣን ላይ ከወጣ 24 አመት ሙሉ አንድ ጊዜ አንዱ ይነሳል አርበኞች ይባላል የዛ ይባላል የዛ ህዝቡ በእውነት ማውጣት የሚፈልገው የእናንተ አሁን ለምሳሌ ግንቦት 7 እና የ አርበኞች አንድ ከሆነ በኋላ ያሳየው ፈንደሜንታል የሆነ ለውጥ ምንድነው በድገት ደረጃ የሁለቱ አንድ መሆን ምን አሳይቷል ለህዝቡት አስተማማኝ የሆነ ነገር እርሶም አጠራ አድርገው እናንተም አጠራ አድርጋችሁ አጠራ ያረጋችሁ በዚህ ጥያቄ ላይ እርሶ ልጀምር
እሺ መልካም ጥሩ ጥያቄ ነው ይሄ የህዝቡ ጥያቄ ነው በትክክል ካለው ፍላጎት ካለው ጉጉት የተነሳ ህዝቡ የተግባር ስራ ማየት ይፈልጋል የተግባር እንቅስቃሴ ማየት ይፈልጋል እንግዲህ ከዚህ አንፃር ብዙ ጥያቄዎች ሊነሱ ይችላሉ ግን መቸኮል ያለብን አይመስለኝም ምክንያቱም ወደቱ የተፈጠረ እንግዲህ በዚህ 3 ወር አካባቢ ነው እዚያም ያለፈ አይደለም ስለዚህ ይሄንን ወታደራዊ ኃይሉን ባንድዚ የማንጣትና ቅርጽ የማስያዝ ሌቦች ተዛማጅ ስራዎችን ይሰራሉ ስለዚህ ትልቁና ለህዝቡ መልካም ብስራት ነው ብዬ ነው የምገምተው በጋራው በተናጠል ይደረግ የነበረው እንቅስቃሴ ወደ ጋራ ወደ አንድ የትግል ማዕከል መምጣቱ በራሱ ትግሉ ምን ያህል በፍጥነት መስራት እንዳለበትና የህዝቡን ጥያቄ ለመመለስ ዝግጁ ሆኖ መገኘትን ምላሽ የሰጠበት ሁኔታ ነው ብዬ ነው ማምነው እኔ ከዚያ አፋያ እንግዲህ ምናልባት ካለን ፍላጎትና ጉጉት አንፃር ምናልባትም ሰው ወይም ደግሞ ህዝቡ የሚጠብቀውን የድል እንቅስቃሴ ላናይ እንችላለን ግን ይሄንን በትግስት
እንጠብቅ ነው የሚለው
እንደገና ደግሞ ይሄንን አቅም ለመገንባት የሚያፈልጉ ብዙ በጣም ውስብስብ የሆኑ እንትኖች አሉ። እገዛ ማድረግ ነው መጀመሪያ እገዛ ስናደርግ ነው እነዚህ ህይወታቸውን አሳልፈው ለመስጠት ለሀገርና ለህዝብ ለዋጋ ከፍለው ለማለፍ የተዘጋጁ ኃይሎችን ምን አድርገንላቸዋልኛ መጀመሪያ ከኛም ነው ጥያቄውን እያንዳንዳችን ራሳችን ነው መጠየቅ ያለብን ያደረግነው ነገር አለ ወይ
በጣም ጥሩ ተግባባን አንድ ነገር ለመጀመር በደንብ መቆናጠጥ ያስፈልጋል ነው የሚሉት ይገባናል የነ ቶሎ ቶሎ ቤት ምንድነው ግርግዳው ሰንበሌጥ ነው የሚሉት እንደሱ እንዳይሆን እንደምትታገሉ ይገባናል ሆኖም ግን ጥያቄው መቅረብም አለበት ለህዝብ ከህዝቡ አካባቢም የሚመጣውን ጥያቄ አንዳንዴ ማንሸራሸር አለብን ቅድም ስትናገር የሰማሁህ የግንቦት አርበኞች ግንቦት 7 የአንድነትና ዲሞክራሲ ንቅናቄ ከወያኔን ከመጣል አልፎ ዲሞክራሲያዊ ስርዓት ለመመስረት ካሁን በመስራት ላይ ነው ያለው ስትል የሰማው መሰለኝ እቺን ነገር አጠራ አርገ ትክክል ነው የተረዳሁት
ትክክል ነው
እንደሱ ከሆነ ግንቦት 7 አሁን ኦሬዲ ስልጣኑን ለመያዝ በዝግጅት ላይ ነው ማለት ነው
በፍጹም አይደለም
ኦኬ
በቀድሚያ ላነሳው ለምን እስካሁን ዘገየ ለሚለው መልስ ብሰጥ ጥሩ ነው
ኦኬ
የአርበኞች ግንቦት 7 የአንድነትና የዲሞክራሲ ንቅናቄ የትግል ስትራቴጂ
ኦኬ
መሳሪያ ላይ ብቻ የተመሰረተ አይደለም ሁለገብ
ነው
ሁለገብነቱ ምንድነው በቃኝ ማለት አመጽንም ሁሉ ያጠቃልላል በዛ መልክ ብዙ ሰራዎች የድርጅቱ ስትራክቸር በየቦታው የመዘርጋት ህዝብን የማነሳሳት ስራ በከፍተኛ ደረጃ እየተሰራ ነው
ይሄንን ካልክ እንደምንሰማው በየጊዜውን ሰማለን ወታደሮች እየሸሹ ነው ከአውሮፓም ከአሜሪካም እየሄዱ ነው ሲባልም ሰማለን ይሄንን የማስተናገድ ኃይላችሁ ምን ያህል ነው
ይሄ ምንም አጣቂ አይደለም ይሄንን ለማስተናገድ በቂ ዝግጅት አለ መስመሩንም መንገዱንም ይሄንን ሰራዊት እንዲቀላቀሉም የሚያዘጋጀው ይሄው ንቅናቄ ነው በአጠቃላይ ለማለት የምፈልገው ምንድነው ስትራቴጂው መሳሪያ ይዞ ወያኔ በመጣበት መንገድ ኃይል ገንብቶ አጠቃላይ ስልጣን ላይ አተኩሮ ያፈለገውን አጥፍቶ ያፈለገውን ሰብሮ ህዝብ ጨርሶ ስልጣን መያዝ አይደለም
ኦኬ
ዋናው ሐሳቡ አላማው ይሄን ንቅናቄ የህዝብ እንዲሆን ነው የሚፈልገው
ኦኬ
ህዝብ በዚህ ውስጥ ተሳታፊ እንዲሆን እንደምናየው ብዙ ጊዜ ነው ጥሪ የሚደረገው ብዙ ጊዜ ነው ህዝብ ጋር ለመድረስ የሚደረገውን ከሰቃሴ የሚሞከረው የህዝብ ነው ባለቤትነቱ የእናንተ ነው እናንተ ተሳተፉ ነው መሳሪያ ትግሉ ሌላውን ያመጹን የህዝብን እንቅስቃሴ
ለመደገፍ
ነው ለዛ ኃይል ለመሆን ነው
አቶ በላይ በዚህ ላይ አጥር አርገ ጊዜ እንድንጠቀመው አጥር ይያረጋል
እኔ የምጨምርበት ነገር ቢሆን መላከ በተናገረው ላይ ለአንድ ድርጅት ጽናት ያባሎቹ ሙሉ ተሳትፎ ያስፈልጋል
እናንተ አባሎች ሙሉ ተሳትፎ ያደርጉም
ህዝቡም ይሄ ጉዳይ የግንቦት ሰባት ጥያቄ ብቻ ሳይሆን የመላው ኢትዮጵያና እዚህም ያንተም የሁላችንም ጥያቄ ነው አባል መሆን ብቻ አይደለም መፍትሄ የምንፈልግን ከሆነ ለሀገራችን ዲሞክራሲ የምንፈልግን ይሄን ውርደትን ቀንስ ምንል ከሆነ እያንዳንዱ ኢትዮጵያዊ ሙሉ ተሳትፎ ያስፈልጋል ይሄን ሳናደርግ ለአንድ ድርጅት ይሄንን አላደረገም ብለን ምንል ከሆነ እንዴት ይመጣል ያ ነገር
ግን
ያዘውን ፖለቲካ
እንስማማለን ምንም ጥያቄ የለው እንደውም ከሚያሳዝነኝ ነገር አንዱ ምንድነው አንዳንድ ይሄን ቢት ኢትዮጵያኖች አንድ ክራውን ይወረውሩና ምንድነው ያደረጋችሁት ይላሉ ግን አዘ ሚዲያ ምንድነው እናንተስ የምትሰሩት ህዝቡን የተከሰከሰ በእናንተስ በኩል ያለውን መጠየቁ ኔጌቲቭ እንትን መሆን የለበትም
ትክክል ነው ቅድም ባልከው ላይ ይሄንን ጥያቄ በበቂ ሁኔታ ለመመለስ አሁን ሜይ 30 በሚደረገው ዝግጅት ላይ የድርጅቱ የበላይ አካል አለ ያለውን ህዝቡ ያለውን ጥርጣሬና ጥያቄ ቀጥታ መልስ ያገኛል አንዱ እሱ ነው ሁለተኛው እንደገና ደግሞ በአሁኑ ጊዜ እያንዳንዱ ኢትዮጵያዊ ነጋዴው ወታደሩ እያንዳንዱ ወጣት በኢትዮጵያ ወደ ኤርትራ እየፈሰሰ ነው ያለው ይህ ህዝብ ደግሞ እርዳታ ይፈልጋል የመጀመሪያው እርዳታ ምንድነው የምግብ የመጠለያ የመዳኒት በቀጠል ነው ደሙን የሚጠርገው ይህ ህዝብ ፋሻ መዳኒት ያስፈልገዋል ይሄን መረዳት አለብን እርግጥ ቅድም እንደተናገርኩት በእርዳታ በልመና ይሄን አዋጡ ይሄን ይያለ የሚሄድ ነገር የለም ግን ጉዳይ ወደ ኢትዮጵያ ከገባ በኋላ ይሄን ጉዳይ ኢትዮጵያ ያስተናግዳል የኢትዮጵያ ጉዳይ ነውና የኢትዮጵያ ህዝብ ያስተናግዳል የኢትዮጵያ ሙሉ ድጋፍ ያለው ይሄን ድርጅት ለማስወገድ ደግሞ ያለ ጠመንጃ ምንም እንደማንገላገል እያንዳንዱ ኢትዮጵያ ይተረዳ ይመስለኛል ለዚህ ጊዜ ጥያቄና መልስ ያስፈልገውም አሁን ግን ለሚገባው ህዝብ ለሚገባው ወታደር አጋዚ ሳይቀር የገባበት ጊዜ ነው ሁላችንም እናቀ ነው እኔ ባለኝ መረጃ የሚገባው ህዝብ መጠነ ሰፊ ነው ከሀገር ቤት ብቻ አይደለም ከአውሮፓ ከአሜሪካ ቤቱን ንብረቱን ልጆቹን ጥሎ የሚሄደው ህዝብ ብዛት ቁጥር ስፍር የለውም የህዝብ እንግዲህ ማደራጀት አለብን መርዳት አለብን እርግጥ ህዝቡ ካለው ግፍና ይሁሉ ጭቆና
አንጻር
ፈጣን መልስ ይፈልጋል ይሄ ድርጅት ታሪካዊ እዳ ወርዶበታል ኃላፊነት ወስዶበታል ስለዚህ ሁላችንም በህይወት ካለን ድረስ የዚህን ድርጅት ታሪካዊ ውጤትም ሆነ ምን አብረን መጠበቅ አለብን ግን ምንም ሳናደርግ ምንም ሳንጠብቅ አያ አይረባም ይላል በታ እስከዛሬ ካለን በዚህ 25 አመት ድርጅት እንፈጥራለን እናፈርታለን ነገር ደግሞ የለም ስለዚህ በትግስት ካላደረጀውታ እንደ ድርጅት ምንም ዋጋ አለ በዛ ያዘው ፖለቲካ ትክክል አይደለም ማለት ነው ለነኛ አረመኔዎች ታሪ ምን መፍትሄ አለን ለነኛ ፋሽስቶች ምን መፍትሄ አለን ካለጠመንጃ የሚገባቸው አይደሉም ስለዚህ ይሄንን ብሔራዊ ውርደታችን ለመቀነስ እያንዳንዱ ኢትዮጵያዊ ይሄ ጉዳይ ነው ብሎ ከመልቀስና አደባባይ ላይ ከመጮህ ሄዶ መከፈል አለበት ብዬ ነው ማለት በጉዳዩ መሳተፍ አለበት አባሉና አልሆነ አይደለም ይሄ ናሽናል ኩዌሽን ነው የማንኛውም ኢትዮጵያዊ ጉዳይ ነው ስለዚህ ለነኛ ሰዎች በዚህ ከተስማማን መከፈል አለበት በእርዳታ መስጠት አለበት እሺ
አሜን ኦኬ ከመጨረሳችን በፊት 9 ደቂቃ ስላለች እቺ ዘይዳ ለስፖርት ኮች እንጠብቀዋለን አንድ አንድ ደቂቃ ሰጣችኋለሁ ምሰጣችሁ ማሳሰቢያ አቅርቡ
አንደኛ ድርጅቱ ንቅናቄው እስካሁን ምንም አልሰራም ለማለት አይቻለም ብዙ የሰራው አለ በንቅናቄም አንጻር ብዙ አባላቶቹ በየትግል ሜዳው የሚሰው አሁንም አሉ በርካታ ይግልጽ የማይወጡ
ኦኬ
ይሄ አንዱ ነው ሁለተኛው እኔ አሁን እኛ ልናስተላልፍ የምንፈልገው መልእክት ለዚህ ለበስዊድን ላለው ማህበረሰብ ነው በከፍተኛ ቁጥር ኢትዮጵያውያን አሉ ብዙዎቹ
የኢትዮጵያ ወዳጆች
በዚህ ስርዓት በዚህ አስከፊ ስርዓት አረመኔያዊ ስርዓት ያልተጎዳ ያልተነካ ሰው የለም ብዙ በቤቱ ያዝናል ባለፈው በሊቢያ በደረሰው እልቂት በርካታ ኢትዮጵያውያን በአካባቢያችን የሚኖሩ ወጣው አዘናቸውን ገልጸዋል ንዴታቸውን እንትን አድርገዋል ስለዚህ ለዚህ ዘላቂ መፍትሄ መፍጠር ስካልቻልን ድረስ ነገም ተናጎዳል አዘና ማዘን ብቻ ሆኖ ነው የሚቀረው ከዚህ ባሰ ሁኔታዎች እንደሚመጡ ምልክቶች አሉ ስለዚህ ይሄ ጥሩ አጋጣሚ ነው ይሄንን በሁኔታ ተጠቅመው በ30 ባዘጋጀነው ዝግጅት ላይ
ሜይ 30
አልቢ ፕሮግራሞች አሉን ከፍተኛ የድርጅቱ አመራር የሆኑት አቶ ብዙነት ጽጌ ኃይለ ማርያም የድርጅቱ ከፍተኛ አመራር አባል ናቸው። መጥተው አስፈላጊውን መግለጫ አስፈላጊውን ማብራሪያ ይሰጣሉ። ከዛም በላይ ደግሞ በቪዲዮ የተደገፈ የሰራዊቱን እንቅስቃሴ
የሚያሳያላችሁ
በአጠቃላይ ዝግጅት አለ። ከዛ የጸረታ ፕሮግራም ይኖራል። ስለዚህ ኑ ነው ለህሊናችን ይቀለናል። ይሄንን አጋጣሚ ተጠቅመን ተሳታፊ ለመሆን ተባባሪ ለመሆን እንንተ ተስፋ እንቁረጥ። ሁሉንም ማድረግ እንችላለን። እንተባበር ነው
መጨረሻ። እንግዳችንን የሚሰጡት አስተያየት በዚህ ላይ ማሳረጊያ በርሶና አርግና የሚያስተላልፉት መልእክት ካለ።
እሺ
አጠራ አርገው ግን።
እሺ እንግዲህ ምንድነው በዚህ አካባቢ ያለው እንቅስቃሴ በተለያየ መንገድ በተለያየ ሁኔታ ለመረዳትና ለማየት የቻልንበት ሁኔታ አለ። ብዙ እህቶቻችን አሉ፣ ልጆቻችን አሉ፣ ወንድሞቻችን አሉ። ስለዚህ እነዚያን ታሳቢ በማድረግ እነዚያ ህይወታቸውን ለመስጠት ዝግጁ ሲሆኑ ለዚህች ሀገርና ለዚህ ዝር ሲሉ እንደማንኛውም ሰው መኖር ሲችሉ ያንን ተተው ወደ ትግሉ ማከል የመጡ ኃይሎችን ጓዶቻችንን አርበኞቻችንን በምንችለው መንገድ ልንደግፋቸው ይገባል። እያንዳንዳችን እነሱን ልናስብ ይገባል። ይሄ በጣም ቀላሉ ነገር ነው። ይሄ በጣም ትንሹ ነገር ነው። ግን እንደው ቅድም አንድ ነገር ሲጠቀሰም ይቻለው አንድ ኮሮና ተከፍሎ ብዙም ይጠየቅበት እኛ እዚያ በነበርንበት ጊዜ $100 ልኮ አንድ ዲያስፖራ 100 የወያኔ ሬሳ ፎቶግራፍ ይጠብቅ ነበረ። ይሄ በጣም የሚያሳዝን ነውና እነዚህን ታሳቢ በማድረግ እንደው ቢያንስ እንደው 3 ጊዜ የምንመገብ ከሆነ አንዱን በመቀነስ ለዚች እንደው አነስተኛ መስዋዕትነት በመክፈል ያንን አርበኛና ያንን ትግል ለማገዝ ላይቀሬው የአርበኝነት ትግል ሁላችንም ተሳታፊ ብንሆንና ሁላችንም በዚያ ላይ ርብርብ ብናደርግ ምናልባት እያሰደደን እየገደለን እያሰረን እየረገጠን ያለውን ወያኔ የምናስወግድበት ጊዜ ሩቅ አይሆንም ብዬ እገምታለሁ። እና እያንዳንዱ ድርሻውን ይወጣ ነው እኔ ማለት።
በጣም አመሰግናለሁ። በላይ አንዴቃ።
እሺ እኔ ለማመንበት አንዴቃ እንፈልገው ምንድነው እንግዲህ ይሄ ቁጣ እልህ ያስፈልጋል። እዚህ ያለው ኢትዮጵያ ሀዝነናል፣ ተበሳይተናል፣ ስንት መቶ ሺህ ወጥተን ሰላማዊ ሰልፍ አድርገናል፣ አሳይተናል። እንግዲህ ይሄን ቁጣ ወደ ተግባር መቀየር አለብን። ለህሊናችን ማድረግ የሚገባኝ እንደ አንድ ኢትዮጵያ ማድረግ የሚገባኝ ጉዳይ ምንድነው ብሎ ለራስ ጠይቆ ራስን ፈትሾ ማድረግ የሚገባው ማድረግ ነው። ስለዚህ ነገሩ ቀላል አይደለም። ይህንን ውሳኔ ከወሰንን እነኚህ ሰዎች የምንገላገልበት ሩቅ አይደለም። ይህንን ካላደረግን ደግሞ ቲያትሩ ይቀጥላል ማለት ነው። 5 ዓመት የቅጥቅጠህ ቀጥቅጠህ ግዛው ፕሮግራም ቁጭ ብለናል ማለት ነው። ይህንን ማድረግ የሁላችንም ኢትዮጵያ ጉዳይ ነው እና ኃላፊነትም ነው ታሪክም ነው። የዚህም የድርጅት ውጤት አብረን የምናየው ነው። ቃል ገብቶ በረሃ ገብተዋል። ሁሉም ጥሎ ቤቱን ንብረቱ ልጁን ጥሎ ከአውሮፓም ከአሜሪካ መሄደው ብዙ ነው። ስለዚህ እንተባበር። በዛ ዕለት እንድንገኝ
ጥያቄ አቀርባለሁ።
እሺ እኔ እርዳታውን ለማድረግ በተመለከተ የተዘጋጀ ቲኬቶች አሉ። እነዚህ ቲኬቶች አንደኛ በስልክ ቁጥር 0775458806 ደግመዋለሁ፣ 0775458806 እና 076 857 3693 ይገኛል። የስብሰባው አድራሻ ሩቴማና ቬገን ትዬ አልቢ ከሴንትሩም አጠገብ ነው። እዛ አካባቢ ሰው እናረጋለን።
ሱቶፒያ የሚባለው
አዳራሽ ውስጥ ነው። ከሰባት ተኩል ጀምሮ ከ13 በዚህ 30 ጀምሮ እስከ እንትን ይቀጥላል እና እንግዲህ ጥሪያችንን እናቀርባለን። የኢትዮጵያ ድምጽ ሬዲዮ ለሰጣችሁን እድል
እኛም እናመሰግናለን። እንግዲህ እንደምንሰማው አዲስ አበባ ውስጥ አዲስ አበባ በታንክ ተከባ ነው ምርጫ የሚደረገው። እናንተም ፈርተው ነው። ለማንኛውም እንግዲህ ሱፕቶፒያ በሜይ 30 የሚደረገው የአርበኞች ግንቦት 7 የገንዘብ ማሰባሰቢያ
ሳምንት ቅዳሜ ማለት ነው።
የሚቀጥለው ሳምንት ቅዳሜ ሱፕቶፒያ በአልቢ ከ13 ተኩል እስከ 23 ነው። እንግዲህ መልካም እድል እንመኝላችሁ።
እናመሰግናለን።
ሻርም ኢትዮጵያዊነቱ መኖር ግን I'm not afraid to die.